የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
ችንን ያስቀደምን የዛሬውን የሰኔ 27 ቀን 2013 ዓ.ም ተምረት ወይም እንደ አውሮፓውያን አቆጣጠር የጁላይ 4 2021 ቅርብራችንን ይዘን ቀርበናል። በቀደመው ዘመን ኢትዮጵያዊነት መከበሪያ መታፈሪያና ተፈልጎ የማይገኝ ማንነት ነበር። አግራችን ኢትዮጵያ የፍትህ አደባባይ፣ የስደተኞች መጠጊያ፣ ለግፎን ዘብ የምትቆም በእምነቷ የምትታወቅ መንፈሳዊ አገር ነበረች። ዛሬ በምዕራብ ዓለም የሚገኙ ሀያላን መንግስታት እንደ አገር ሳይቆሙና መኖራቸው ሳይታወቅ ኢትዮጵያ ሀያል ገናናና በዘመኑ በስልጣኔዋ የታወቀች ለመሆኗ የጥንት መዛግብት መስክረውላታል። ላለፉት 27 ዓመታት በትግሬው ያኔ በከፋፍለህ ግዛ ፍልስፍና ስትሞገትና የበቀል ሰይፍ ሲያርፍባት የቆየችው ኢትዮጵያ ባብይ የሚመራው ተረኛው መንጋ የኦነግ ኦፒዲዮ አገዛዝ የሳት ነደድ ለቀውባታል። የጥንቷ ኢትዮጵያና ኢትዮጵያውያን በሌሎች ዘንድ የተከበሩ፣ የሚታፈሩ፣ የሚደነቁ በእምነታቸው ቀናይነት፣ በደግነት፣ በትህትናና በሌሎች መሰል መልካም ምግባራት የሚታወቁ እንደነበር በተለያዩ የዓለም ቋንቋ መጻፍ ተጽፎ ይገኛል። ግሪካዊ ባለቅኔ ሮሜል ኢትዮጵያን በጠባይ ጭምቶችና ትህትና የተሞሉ ናቸው ሲል ጽፏል። በተመሳሳይ መልኩ የቢዛንታይን እስጢፋኖስ ኢትዮጵያን አምልኮተ እግዚአብሔርን በማስተዋወቅና ሕግን በመስራት ባለም የመጀመሪያ ሕዝቦች ናቸው ብሏል። በቅዱስ መጽሐፉም ኢትዮጵያን በእምነታቸው የታወቁ በምግባራቸው የተደነቁ እንደነበሩና አገሪቷም ሀገረ እግዚአብሔር እንደሆነች በተደጋጋሚ ተገልጿል። ስለ ነቢዩ መሐመድ የሕይወት ታሪክ የሚያወሳው ታላቁ የእስልምና የትውፊት መጽሐፍ ደግሞ ነቢዩ መሐመድ ወደ ወገኖቻቸው በሜካ ቆሪሾች ሲሳደዱ ለነበሩት ተከታዮቹ ወደ አቢሲኒያ ብትሄዱ ማንንም የማያሳድድ ደግ ንጉሥ ታገኛላችሁ፣ ይህ አገር የእውነተኛ ምድር በመሆኑ እግዚአብሔር ከመከራችሁ ያሳርፋችኋል በማለት ወደ ኢትዮጵያ እንደ ላካቸው ተዘግቧል። በወቅቱ የነበረው ክርስቲያኑ የኢትዮጵያ ንጉሥም ከየት መጣችሁ? እነማን ናችሁ? እምነታችሁ ምንድን ነው? ሳይል በክብር ተቀብሎ ማረፊያ በመስጠት ክፉውን ቀን እንዲያሳልፉ አድርገዋቸዋል። ከዚያ ቀደም ብሎ ከልዩ ልዩ የግሪክና የሮማ ግዛት በሃይማኖታቸው ምክንያት የተሳደዱ ክርስቲያን መነኩሳት ኢትዮጵያ መጠጊያ እንደሆነቻቸውና እነርሱም በምድረ ኢትዮጵያ ገዳማትን በማስፋፋትና መጻሕፍትን በመተርጎም ታላቅ አስተዋጽኦ እንዳበረከቱ በታሪክ ተመዝግቦ ይገኛል። እንደነዚህ ታሪኮች ከሆነ ኢትዮጵያ እምነት፣ ቀለምና ዘር ሳትለይ የስደተኞች መብት በማክበር ባለማችን ቀዳማዊ አገር አድርጓት ቆይቷል። ከታሪክ እንደምንማረው የኢትዮጵያ ኢትዮጵያዊነትን የመሰረት ድንጋይ ለማስቀመጥ ዘር፣ ቋንቋ፣ ጎሳ፣ ቀለም፣ የተወሰነ የቦታ ክልል በመስፈርትነት አልተቀመጠም። ላለፉት 50 ዓመታት ወደ ልብ ወለድ ታሪክ ፈጠራና ድርሳናት ከተሸጋገርን ወዲህ ግን የማንነታችን የምንኮራበት ታሪክ ትርጉም የለሽ እንዲሆን ተደርጓል። በፈጠራ ታሪክ ልክፍት በሽታ ላይ ወደቁት ያወረሱት የጥፋት መርዝ ጎርምቶና አንድ ትውልድ በልቶ አገር የማፍረስ አቅም ይዞ ወጥቷል። ባለፈው ዓመት ፈንድ ፎር ፒስ የተሰኘው ዓለም አቀፍ ተቋም አንድ ሪፖርት ይፋ ማድረጉ ይታወሳል። ተቋሙ በአምዱ ላይ የመፈራረስ አደጋ የተደቀነባቸው አገሮችን ሁኔታ አመላካች ዓመታዊ ሪፖርት አቅርቦ ነበር። በዚያን ወቅት ይህንኑ አስመልክቶ የኢትዮጵያ አንድነት ሬዲዮ ሰፋ ያለ ዘገባ አስደምጧል። በኢትዮጵያ ውስጥ ለብዙ ዓመቶች የሰፈነው ሁከት ቂም በቀልና ረመኔያዊ ጭፍጨፋዎችን እንደ መረጃ በመውሰድ ኢትዮጵያ አስከፊ የመፍራረስ አደጋ የተጋረጠባት ሀገር መሆኗን ነግሮናል። በአሁኑ ወቅት አግራችንና አድዋ የሚገኙበት እጅግ ፈታኝ ሁኔታ ካገናዘብ አገሪቷ አርግዛ የኖረችው የመበታተን ጽንስ አዋላጆቹ በመደዳ መቆማቸውን ነው። እነዚህም አዋላጆች ወያኔ፣ ኦነግና ዓለም አቀፉ ሴራ ናቸው። ህወሓት ወያኔና ኦነግ ከሰላሳ ዓመታት በፊት ያቀነባበሩት የጸረ ኢትዮጵያ ውላቸው ዛሬም ለዓላማቸው መዳረሻና የግባቸው አጋር ተደራርገውና ተደጋግፈው በሕዝቡ አናት ላይ ስጋቶች እንዲያንዣብቡ በማድረግ ላይ ናቸው። አንቀጽ 39ን ተፈጻሚ ለማድረግ በቅድሚያ በአገሪቷ ውስጥ ቀውስ አስፍኖ ምንም አይነት የሽግግር ብሔራዊ አገራዊ ሁሉን አቀፍ የሽግግር መንግሥት አማራጭ እንዳይሆን የገንጣይ አስገንጣይ ጸረ አንድነት ኃይሎችን በማሰባሰብ ኢትዮጵያና ኢትዮጵያዊነትን መሠረት ላይ የቆሙትን ማዋከብና ማዳከም ትልቁ ተልኳቸው አድርገው እየሠሩበት ነው። ለዚህም ርኩስ ተግባራቸው አጋርና መሪ ሆኖ እየፈጸመላቸው ያለው አብይ ነው። በኢትዮጵያ ደም መፍሰስ ከጀመረ 50 ዓመታትን ሊያስቆጥር ተቃርቧል። የሕዝብን እልቂትና የአገር መምከንን ለትውልድ በማስተላለፍ ኢትዮጵያ በዓለም የመሪነቱን ቦታ ይዛለች። ወርቁም ሚዛኑን በጠፋበት በዚህ ቀውጢ ዘመን የኢትዮጵያ ጠላቶች ኢትዮጵያዊነትን አንጓለው ስለጣሉት የጊዜ ድምፅና የእናት አገር ጥሪ የማይሰማ ትውልድ ላይ ጥለውናል። ያውልህ ግደለኝ፣ ዋጋውን በመንግሥተ ሰማያት አገኘዋለሁ የሚል ድምፅ ተላምደናል። እነኛ ሀገር አውዳሚዎች ከርኩስ ዓላማቸው ፍጹም አላፈገፈጉም። ለኢትዮጵያዊነት ቆመናል የምንል ግን አገሪቷ የህልውናዋ ማክተሚያ ወደሆነ አፋፍ ላይ መገፋቷን ማየት ተስኖናል። በሐሰት መስካሪዎችና በሆዳሞች የታጀበው የአብይ የጽንፈኛ አገዛዝ የኢትዮጵያን ውድቀት፣ የክብሯ ድቀት፣ የአንድነቷ መፍረስ አብሳሪ ለመሆን የቁልቁለት መንገዱን ተያይዞት እያየን አይዞ ግፋበት እንላለን። የህልውናችን ዋስትና ከመሥዋዕትነት ወንጌል የሚቀዳ ለመሆኑ ዘንግተናል። በአገሪቷ ቀጣይ ህልውና ፊት የተጋረጠውን ይህን የመበታተን አደጋን ያዘለ የእርስ በርስ ጦርነት ተሻግሮ እንደ ጥንቱ የተከበረች ኢትዮጵያን ለማቆየት ብሎም ልጆቿ በእኩልነት ይኖሩባት ዘንድ ለማመቻቸት ጊዜው በሚፈቅደው የሰለጠነ ፖለቲካ መዋጀት እጅግ አዳጋች የሆነበት ዘመን ላይ እንገኛለን። አገሪቷ ለተቀነባበረ የመበታተን አደጋ ተጋልጣለች። ኢትዮጵያ እንደዚህ በሰቅጣጭ ሞት ፊት የቆመችበት ዘመን አልነበረም። ወደድንም ጠላንም በአማራና በኢትዮጵያዊነት ላይ ከፍተኛ አሰቃቂ አደጋ ተደቅኗል። ወያኔና ኦነግ ሠራሽ ችግሮችና መከራዎች በተለያየ ቅርጽና ይዘት አማራነትና ኢትዮጵያዊነትን ከመፈታተን አልፈው ለአገር ብተና አሻራ ከጣሉ ዘመናት አስቆጥረዋል። የጥቁር ሕዝቦች የነጻነት ቀንዲል፣ የትግል ወኔ፣ የማንነት መገለጫና ከመከራ ጠንክሮ የመውጣት አርአያ በመሆን የምትታወቀው ኢትዮጵያችን ዛሬ አገር በቀል በሆኑ ከሃዲዎች እርኩስ መንፈስ ምክንያት የብላ ተበላላ ዘመን ላይ ጥለዋታል። ዛሬ አገራችን ለጊዜውም ቢሆን ለወያኔ፣ ለኦነግና ለቀሩትም ገንጣይ አስገንጣዮች የሰርግና ምላሽ መዝናኛ ሆናለች። እንዳት በዘር በሌሎች ማስተሳሰብ ከፋፍለው እሳትና ጭድ እንዲሆኑ አዘጋጅተዋቸዋል። አማራው ለወያኔና ለኦነግ እንዲሁም ለቀሩት ጸረ ኢትዮጵያ ቡድኖች የጉሮሮ አጥንትና የዘረኞች መቅሰፍት መሆኑ ቢታወቅም የራሱን ሕልውና አስጠብቆ ኢትዮጵያን ለመታደግ የማይችልበት ሁኔታ ላይ ጥለውታል። በኢትዮጵያ የፖለቲካ ምህዳር ውስጥ ጢባ ጢቤ ሲጫወቱ የነበሩት የውጭ ጠላቶችም ሁኔታው ተመቻችቶላቸዋል። የውስጥ ጠላት ከሌለህ የውጭ አይደፍርህም ነውና የአብይ የኦነግ ኦፒዲዮ አገዛዝ ኢትዮጵያን የጠላቶቿ ምርኮኛ አድርጓታል። ከትግራይ ሰራዊቱን አስወጥቻለሁ ሲል ከነማን ጋር ተደራድሮ ምን ቃል እንደገባ የሚታወቅ ነገር የለም። ግልጽ መሆን ያለበት ግን አሜሪካና እንግሊዝ አብይ የራሳቸው ፍጡር በመሆኑ ቃል አስገብተውታል። በዚህ ወሳኝ የሞት የሽረት ወቅት አብይ የክህደት ተግባር ለመፈጸሙ አሌ አይባልም። እና አብይ የጸረ ኢትዮጵያ ቡድኖች የእጅ ሥራዎች ናቸው። ለዚህም ነው አሜሪካና እንግሊዝ ወያኔን አትንኩብን የሚል ማስጠንቀቂያ እየሰጡ ያሉት። የጸረ ኢትዮጵያ ኃይላት ኢትዮጵያን በዓለም አቀፍ መድረክ ሲሞግቷት የመንደርደሪ ሐሳባቸውና አጀንዳቸው ወያኔና ኦነግ የፈለጉት እንዲወስኑ ድጋፍ ለመስጠት ነው። አግራችንን የምርኮኛ ሲሳይና የዝርፊያ ማዕድ ያደረገውን ከጥፋት ማዳን ብቻ ሳይሆን ወደ ስልጣንም ለመመለስ እንዲቻል እየሰሩበት ነው። ይህን አጀንዳ ደግሞ አስፈጻሚው አብይ ነው። በአገዛዙ አነሳሽነት እየታገዙ ከሚፈጸሙ ዘግናኝ ወንጀሎች መካከል ላለፉት 579 ቀናት ወይም ከአንድ ዓመት ተኩል በላይ በኦነግራያን ታፍነው ደብዛቸው ስለ ጠፋው የአማራ ወጣት ዩኒቨርሲቲ ተማሪዎች ዕጣ ፈንታ አስመልክቶ ዛሬም ድምፃቸው በመሆን ከጎናቸው የቆምን መሆናችንን እንገልጻለን። እነዚህ ለጋ ወጣቶች ለዚህ መከራ የዳረጋቸው የኦነግ ኦፒዲዮ ፋሽስታዊ አገዛዝ ነው። ለማንኛውም ህሊና ላለው ሰው ሁሉ የህሊና ድምፅ የሚነግረን አቁ የወጣቶቹ መታገት ከማንነታቸው ጋር የተያያዘ መሆኑን ነው። ዛሬም ዘረኞች ተቧድነው በዘረጉት መዋቅር የእርስ በርስ ፍጅትና መተላለቅ፣ ወረራና ቂም በቀል፣ ግድያና ማፈናቀል እየተካሄደ ነው። በተለይም አማራው ኢላማ ተደርጎ የዘር ማጽዳት ወንጀል እንዲፈጸምበት በሚደረጉ ጥሪዎች ሕይወታቸው እንዲጠፋ የተደረጉትን ዜጎች ሁሉ ነፍሳቸውን ይማር እንላለን። እንዲሁም ለአገር ደህንነት አንድነትና አብሮነት ዓላማ ሰንቀው ዘረኞች በለኮሱት ጦርነት የተሰዉትን ሁሉ ነፍስ ይማር እንላለን። ከዚህ በመቀጠል የዕለቱን ስርጭታችን እናስተዋውቃለን። በቅድሚያ ማስታወቂያዎች ይኖሩናል። ከዚያም አንድ ወቅታዊ ጽሑፍ ይደመጣል። የጽሑፉም ርዕስ ለአማራው የቤት ሥራ መስጠት የማይሰለቻቸው አብይና ሰሞነኛ ጉዳዮች ይላል። በመቀጠልም ከሁለት እንግዶች ጋር ሰፊ ውይይት ይኖረናል። የዛሬው ስርጭታችን ከተለመደው ጊዜ በአንድ ሰዓት የሚራዘም መሆኑን ከወዲሁ እንገልጻለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከእኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
አድማጮቻችን ከዘመቀጠል አጭር መልእክት ይኖረናል። መልእክቱም ኮቪድ-19 ክትባትን ይመለከታል። መልእክቱ በስዊድሽኛና በእንግሊዝኛ የተዘጋጀ ነው። እንከታተል።
Nu kan vi vaccinera oss mot covid-19. Vaccination är det effektivaste sättet att undvika att bli allvarligt sjuk eller att dö i covid-19. Vaccinationen är kostnadsfri och erbjuds till alla som är 18 år eller äldre. Välkommen att boka tid i appen Alltid öppet eller med hjälp av vår telefontjänst på telefonnummer 08 428 429 30. Aktuell information om hur du bokar tid hittar du på 1177.se. Hälsningar 1177 Vårdguiden, Region Stockholm.
We can now vaccinate ourselves against COVID-19. Vaccination is the most effective way to avoid becoming seriously ill or dying as a result of COVID-19. Vaccination is free of charge and is offered to everyone aged 18 years and above. Please make your appointment using the Alltid Öppet app or by calling our telephone service on 08-428-42920. Updated information about how to make your appointment is available on 1177.se. With kind regards, 1177 Vårdguiden, Region Stockholm.
ማስተዋቂያ ለኢትዮጵያ አንድነት ሬዲዮ አድማጮችና በጽሁፍም ሆነ በሌሎች ድጋፋችሁን ለምታበረክቱልን እንዲሁም የውይይት እንግዶቻችን በመሆን ላገር ለወገን ለቆማችሁ ሁሉ የኢትዮጵያ አንድነት ሬዲዮ በበጋው ረፍት ምክንያት ስርጭቱን ከሚቀጥለው ሳምንት ጀምሮ ለሶስት ሳምንታት ያህል እንደሚያቋርጥ ባክብሮት ይገልጻል። የተለመደው ስርጭታችን የሚጀምረው እንደ ኢትዮጵያ አቆጣጠር ሐምሌ 25 ቀን ወይም እንደ አውሮፓውያን አቆጣጠር ኦገስት 1 2021 ይሆናል። ምንም እንኳን ያግራችን ሁኔታ ወደ ከፋ ደረጃ መሸጋገሩና የመረጃ ልውውጥና ያግራድን ጥሪ የሚደመጥበት ወቅት ላይ ብንገኝም በሁኔታዎች ምክንያት ለሶስት ሳምንት ስርጭታችን ባየር ላይ እንደማይውል ከወዲሁ እንገልጻለን። መልካም ጤንነት እየተመኘንላችሁ አግራችን ኢትዮጵያንም ፈጣሪ በመህረቱ እንዲጎበኛት የዘወትር ጸሎታችን ነው። ለማራው የቤት ሥራ መስጠት የማይሰለቸው አብይና ሰሞነኛ ጉዳዮች ለህዋት ማንሰራራትና መቀሌን መያዝ ትክክለኛ ምክንያቱ ምን እንደሆነ ወደፊት የሚታወቅ ቢሆንም አንዳንድ ጉዳዮችን ግን በግምት መናገር የሚከብድ አይሆንም። ከነዚህ ግምቶች ውስጥ ሁለቱ የነቀዘው ስንዴ መዘዝና አማራን ከትግሬ ለማጣላት በውጤቱም የኦሮሞማን ፍልስፍና የሚያራምዱ ወገኖች ካለተቀናቃኝ ታላቁን አባት አገር ኦሮሚያን ለመመስረት ከሚጠቀሙበት ስልት አንደኛው ሊሆን እንደሚችል ብንገምት ስህተታችን ያን ያህል የሚጋነን አይሆንም። ለማንኛውም እየሆነ ያለው ሁሉ ያስገርማል። ዱቄት የተባለው ህዋት ከማንኛውም ፖለቲካዊ እንቅስቃሴ ውጭ እንደሆነ በኩራት ሲነገርለት የነበረው ወያኔ መሪዎቹም ሆኑ ሰራዊቱ እንደጉም ተበትነዋል ሲባልለት የነበረው ትህነግ አፈር ልሶ ነፍስ በመዝራት ድንገት መቀሌን ተቆጣጠረ ሲባል የማይታመንና የዚህን ሴራ አንድምታ ለምንረዳ ወገኖች እጅግ አስደንጋጭ ነው። ይህ እውነት የማያስደነግጠው ቢኖር አንድ ሰው ብቻ ነው፣ እሱም አብይ አህመድ ነው። ምክንያቱም እርሱ የሚሰራውን ጠንቅቆ የማያውቅና ዋና ቁማርተኛና የተዋጣለት ፖለቲካዊ ቼዝ ተጫዋች ነው። ይህ የጭቃ ሾህ ሰውዬ ይጠቅመኛል ብሎ ካመነ ገና አዲስ አበባንም በአልቃይዳ ሊያስይዝ ይችላል። ለዓላማው ስኬት ይረዳኛል ካለ ናዝሬትንና ነቀምትንም ለአልሸባብ ሊያስረክብ ይችላል። ወያኔ መቀሌን ቀርቶ ሳምሬንን ይቆጣጠራል ተብሎ የሚገመት ኃይል አልነበረም። እንደ እውነቱ እውነቱን ለመናገር ትላልቅ ባለሥልጣኖቹና መሪዎቹ ወይም ሞተዋል ወይ ታስረዋል ወይ ጠፍተዋል። ይህ ድንገቴ ሊከሰት የቻለው አብይ አንዳች ነገር ለማድረግ በማቀዱ ሊሆን እንደሚችል በበኩሌ አምናለሁ ይላል ጸሐፊው። የነቀዘው ስንዴም አንዳች አስተዋጽኦ ሊኖረው እንደሚችል መጠርጠር አይከፋም። አሜሪካን ጋር የተናጀሰ መጨረሻው አያምርም። ሁጎ ሻቬዝን ማስታወስ ነው፣ ዩኤስኤስአርን ወይም ሶቪየት ኅብረትን ማሰብ ነው፣ ኪዩባንና ሶሪያን፣ አፍጋኒስታንና ሶማሊያን፣ ኢራቅና ሌሎች ሀገራትንና ግለሰቦችን ማስታወስ ተገቢ ነው። አሜሪካ መርዝ ናት፣ ከመረዘች ደግሞ ሳትገድል አትለቅም። ሲአይኤና ኤፍቢአይ እጅግ ሲበዛ ተንኮለኞች ናቸው፣ እየሳቁ ገደል የሚከቱ። እነሱ ጥርስ የነከሱበት መቅኖ የለውም እንጂ እውነትም ወያኔ በኃይል ብልጫ መቀሌን ተቆጣጥራ ከሆነ እኔ ግን አላምንም ወይም አይመስለኝም። ምክንያቱ ሊሆን የሚችለው የአሜሪካ ሁለንተናዊ ድጋፍ ነው። መጣላት ያለብህን ኃይል ማወቅ ጥበበኝነት ነው። መጣላት ከሌለብህ ኃይል ጋር በዘዴ ነው ግንኙነትን መምራት ያለብህ። ጀብደኝነት የሚሠራው ከምትበልጠው እንጂ ከሚበልጥህ ጋር አይደለም። አንደኛው ምክንያት ይህ የነቀዘ ስንዴ ከሆነ ከሚል ነው እንዲህ የምለው። እኔ እንደሚመስለኝ ግን ወያኔን ከሞት ያስነሳት የአብይ ሴራ ነው። ሲያስበው አማራ እስካለ ድረስ ኦሮሙማ ሊሳካለት አይችልም። ስለዚህ እነዚህን ሁለት ነገዶች በቅድሚያ አጫርሶ ትግራይና አማራ ባዶ ሲቀሩለት የፈለገውን ማድረግ እንደሚችል ተረድተዋል፣ መካሪዎቹም አሉት። በመሆኑም ወያኔ ትግራይን ሲይዝ ከአማራ ዘርፏቸው የነበሩትንና አሁን ወደ አማራ የተመለሱትን መሬቶች ዳግም ለመንጠቅ በቅድሚያ በልህ መንቀሳቀሱ ሳይታለም የተፈታ ነውና በዚህ አብይ የመጀመሪያ ተጠቃሚ እንደሚሆን ይገነዘባል። ያኔ በዚያን እንቅስቃሴ ፌዴራል ተብዬው የኦነግ ኦፒዲዮ መንግሥት ወይም የኦነግ ኦህዴድ መንግሥት ለወያኔ ከወታደር ጀምሮ ሁሉን ስንቅና ትጥቅ እንደየ ሁኔታው በግልጽ ወይ በድብቅ ያቀርባል። በውጤቱም አማራን እንዳንሰራራ አድርጎ ይመታዋል። ያልተወሳሰበ ቀላል ሂሳባዊ ቀመር ነው። አማራ ከተመታ በኋላ በጦርነት የተዳከመውን ትግሬን ሽመልስ አሰልጥኖ ባስቀመጠው የኦሮሙማ ልዩ ኃይል በቀላሉ በማንበርከክ ኦሮሚያን ይመሰርታል። ሌሎች ነገዶችም በገዳ ሥርዓት የሞጋሳ ባህላቸው በቀላሉ ባሪያቸው ያደርጓቸዋል። የአብይ ዓላማና ዕቅድ ከዚህም ብዛም የሚያልፍ ሊሆን አይችልም። ግን የፈጣሪ ዕቅድና ፍላጎት ደግሞ አለ። የመከራው ዶፍ ከየት አቅጣጫ እንደሚሰነዘር አናውቅም እንጂ መከራው መምጣቱን ድሮውንም እናውቃለንና ይህ ዐይነቱ ሽብረብ ብዙም እንግዳ አይሆንብንም። አቅጣጫው ግን በርግጥ ያስደነግጣል። አሁን አማራና ትግሬ ይጠንቀቁ። የተሸረበባቸው ተንኮልና ሴራ ዓለም አቀፋዊ ነው። ግብፅና አሜሪካ ኢትዮጵያ ካልጠፋች እንቅልፍ የሚወስዳቸው አይደሉም። መጪው ዘመን አደጋ የበዛበት መሆኑን ስንናገር ባጅተናል። ሰሚ ኖረም አልኖረም የወደፊቱ ጊዜ ከስካሁኑ ጅግ የከፋል ቂትና ውድመት የሚከሰትበት እንደሆነ ብዙ ጮኸናል። እንዴትና በምን ሁኔታ የሚለውን ልክ እንደዚህ በተግባር ያየን ካላወቅ ነው በስተቀር በስካሁኑ ሁኔታ ከግምት ውጭ ነው። ወያኔ በዚህ መልክ ይመጣል ብሎ ማን ሊያስብ ይችላል? ግን አብይስ ካለ ድረስ የማናየውና የማንሰማው ጉድ የለምና በየቀኑ ጆሮአችንን ቀስረን የሰውየውን ትንግርተኛ ታሪክ ለመስማትና እንደየሁኔታውም እልቂታችንን ለማስተናገድ መዘጋጀት ነው። ትናንት ዱቄት የተባለን ምንም ነገር ያልነበረ ተራ ሽፍታ ዋና ከተማ እንዲቆጣጠር መፍቀድ ነገ ምን ሊከሰት እንደሚችል በግልጽ ይጥቁማልና በተለይ አማራው በተጠንቀቅ ይቆን። በርግጠኝነት መናገር የሚቻለው ግን አብይ የሚያዛቸው ጃዝ የሚላቸው የህወሓት ተዋጊዎች በቅርቡ ጎንደርና ደሴን እንዲሁም ባህር ዳርን ይቆጣጠራሉ። የታሰሩት ባዮያኔ ባለስልጣናትም በቅርቡ ይፈታሉ። አማራን ለማጥፋት ሲባል ወያኔና ኦሆዲድ እርቅ ይፈጽማሉ። ይቅር ተባብለውም በአዲስ ፍቅር ተጣምረው አማራን ማሳደዳቸውን ይቀጥላሉ። በምርጫው አንጸባራቂ ድል ያገኘው ብልጽግና ፓርቲም ባቦይ ስብሃት የክብር እንግድነት ሥርዓተ ሲመቱን በቤተ መንግሥት ያከናውናል። ያኔም አብይ አህመድ ሰባተኛ ንጉሥነቱን በይፋ ያውጅና በኢትዮጵያ ከርሰ መቃብር ላይ ማንም የማያውቃት የስውሯ ኢትዮጵያ ንጉሠ ነገሥት ይሆናል። የሻቢያ የመቶ ዓመት የቤት ሥራም በስኬታማነት ግማሽ መንገድ መጓዙ ይገለጽና የቀጣዩ ግማሽ ምዕተ ዓመት ጉዞ መጀመር በብርሃኑ ነጋ የመድረክ መሪነት ይበሰራል። ማታ በሰማሁት ሊታመን የማይችል የመቀሌ በወያኔ ቁጥጥር ስር መግባት ዜና ጥሩ ሌሊት ስላላሳለፍኩ እያቃዠኝ መሰለኝ። ስለዚህ ማማራቴን እዚሁ ላቁም። በተረፈ ተስፋችን እንኳን ከፎከረ ከወረወረ የሚያድነው አንድዬ ነውና ምንጊዜም እንደምለው እሱም ጠበቅ እናድርግ። የምንጠብቀው ጨለማ ውስጥ ነንና ሌሊቱ እንዲነጋ አጥብቀን እንጸልይ። የእስካሁኑን የዘመናት ስቃያችንን ቆጥሮልን አመክሮ ያድርግልን። መንጋቱ ግን አይቀርም፣ ይህን አንጠራጠር። ቀኑም ቀርቧል። እኛ ብቻ ወደ ፈጣሪ እንመለስ እንጂ ሊረዳን ከበራችን ቆሟል በማለት አሁን አገራችን ያለችበትን ሰሞንኛውን ቀውስ የገለጸበት ጽሑፍ በዚህ ይጠናቀቃል።
አድማጮቻችን ቀጣዩ ስርጭታችን የውይይት ጊዜ ነው። ባለፈው ሳምንት አንዱ እየጀመረን ነበር ይሄውም የምርጫው ጉዳይ መለከት አስተን በሳምንት ምናልባት በኢትዮጵያ ውስጥ ደርገተው ያለው ምርጫ ይመለከት ሁኔታዎች ግልጽነቱን ይወጣሉ የሚል ግምት ስለነበረ ለሳምንት እንግዳችንን አስተናብተን ነበር ዶክተር በላይ መታፈሪያ በዛሬው ቀን እንግዳውን በመስመር ላይ ነው ዶክተር በላይ ያንን ነገር እንደገና እናነሳበት ሁኔታ አጋጣሚ ስለሌለ ምናልባት የሰሞኑ የኢትዮጵያ ተጨባጭ ሁኔታ በሚመለከት አጥር ያለ ቆይታ እናደርጋለን ከምርጫው ጋር ታይዞ የሚነገር ነገር ካለ እንግዲህ እንግዳችን አስተያየቱን ይሰጠናል ጤና ይስጥልኝ ዶክተር በላይ ይሰማሃል
ይሰማል
ጤና አዎ እንግዲህ እንደ ቀደም እየነገርኩት ቀጠሮ ያደረግነው በዚህ በምርጫው ዙሪያ ላይ ለመወያየት ነበር ያው እንደምታውቀው አሁን ዛሬው ምርጫው በሌላ ነገር ተሸፍኖ አዲስ ለኢትዮጵያ አዲስ የቤት ስራ ተሰጥቷል የተጠበቀም ሊሆን ይችላል ያልተጠበቀም ሊሆን ይችላል በወያኔ ባሸናፊነት መውጣቱን ዶክተር አብይ ያበሰረ ይመስለኛልና እስቲ በዚህ ዙሪያ ላይ ምንድነው አሁን የተለያዩ ዜና ማሰራጫዎች የተለያየ ዘገባ ያደርጋሉ ደመቀም ለውይይት ግብዣ ጠርተዋል ይባላል ለመደራደር ከወያኔ ጋር ምንድነው እስቲ ባንተ አስተያየት እንግዲህ ብዙ ቀናቶች ባያልፈውም አሁን ባለው ሁኔታ ባገኘናቸው መረጃዎች ምን ይመስላል ሁኔታው
ትክክል ጥሩ ነው የተነሱት ነገሮች ግን አገራችን በእውነት ትልቅ ውስብስብና አስቸጋሪ መንግስት ያጣችበት የመንግስት ክራይሲስ የሆነበት ወቅት ነው ያለው ምን ሰማው እና በዚህ ውስጥም ያለው ህዝብ እየተሰቃየ ነው ያለው መንግስት ሁልጊዜ ራሱን ለመሸፈን እና ለመደለል የሚጥር ኢትዮጵያን ደግሞ ወደ አዘቅት እየጎተታት ያለ ህዝቧም በኢትዮጵያዊን ኮርቶ እንዳይኖር መከራ ውስጥ ገብቶ ነው የምናየው እና በእንደዚህ አይነት ሁኔታ ካለ መንግስት መቼም ዲሞክራሲካዊ የሆነ ምርጫ ፍትህ ያለው በህዝብ ፍላጎት እና በህዝብ በመረጠው አገሪቷ ትመራለች ማለት ዘበት ይሄ መንግስት አብይ ከተመረጠበት ጊዜ ጀምሮ አገሪቷን ወደ አዘቅት እየወሰዳት በማጭበርበር በውሸት በክደት ላይ እንደተመሰረተች አይ ቲንክ አሁን በሚገባ ማወቅ የሚገባን ይመስለኛል ምክንያቱም በእነዚህ በሶስት አመቶች ውስጥ የኢትዮጵያ ህዝብ በልቂት ነው አዋቂዎች መሪዎች የሆኑ ሁሉ ወደ እስር ቤትና ወደ ያልተፈለገ ቦታ እየተወሰዱ እየተገደሉ ናቸው እና ለምሳሌ በእናንሳ እውነትን ይዘው ለሀገር የሚታገሉ በተለይ አዲስ አበባን ተመልክተን ብናይ አዲስ አበባ የህዝቧ የነዋሪው ነች ብሎ እንደ እስክንድር ባልደራስ ለእውነተኛ ዲሞክራሲ የቆመለት ፓርቲ ነው ይሄንን የዚህ መሪ አስሮ ወደ ምርጫ መሄድ ፍትህና ምንም እውነተኛ ነገር እንደሌለ ለሁላችንም ግልጽ መሆን መቻል አለበት አዲስ አበባ የተለያዩ የሀገሪቷ ህዝብ የሚኖርባት በቋንቋቸው በሁሉ ነገር የተለያዩ የሚኖርባት ሀገር ነው ያ ህዝብ አሁን ዛሬ እየተገደደ ብልጽግናን እንዲመርጥ እየተገደደ ነው ህዝቡም ደግሞ ይህን መርጦ ቢገኝና እና አብይ ወደ ስልጣን የሚመሩ ከሆነ እውነት የአዲስ አበባ ህዝብ ኢትዮጵያን አሳልፎ እንደሰጠ ለኢትዮጵያ መፍረስም ደግሞ ትልቅ አስተዋጽኦ እያደረገ በራሱም ላይ ደግሞ ቤንዚን አርከፍክፎ ሱሳይድ የሚያደርግ ራሱን የሚያጠፋ ህዝብ ነው ብዬ ነው የምገምተው ይሄ እንደማይሆን እርግጠኛ ነኝ ብዬ ነው የማምነው ይሄ ከተደረገ ግን የሚመጣው ቀውስ የሚመጣብን ችግር ይሄንን ማሰብ ማለም እና ከወዲሁ ደግሞ መዘጋጀት ያለበት ነው የኢትዮጵያ ህዝብ ብዬ ነው የማምነው እና አብይ እየመራን ያለው ይሄ አሁን ሰሞኑን የተደረገው በትግራይ ውስጥ ህግ እናስከብራለን ተብሎ ከሄደ የሚፈለጉት ሰዎች እንኳን እስከመጨረሻው አልተያዙም 78 ወር ፈጀ አሁን በመጨረሻ ደግሞ ሰላማዊ ህዝብ ኢትዮጵያዊ የሆኑ ይያሉ ተማሪዎች በአገሪቱ ውስጥ ይያሉ ያ ሁሉ ሳይጠበቅ ባንድ በኩል እርቅ ነው ድርድር ነው ተብሎ ያሉ ወታደሩን በሙሉ አገሪቷን ለቆ ለነጻነታቸው እየሰራላቸው ነው ያለው ትናንት ወርቆች ናችሁ እያለ ሌቦቹን በሙሉ እንዲደበቁበት አገር አደረገ ዛሬ ደግሞ ለነሱ ነጻነት አገር ለቆ ወጣ እና ይኸው ዛሬ ድልድዩም ተሰበረ አማራም ወጥቶ ወይም ኢትዮጵያዊ የሆነ ማንም ከኢትዮጵያ ግዛት ውስጥ መገንጠል የለበትም ብሎ እንዳይከራከር እየተደረገ ነው ያለው። ይሄ ትልቅ አሻጥር ትልቅ ተንኮል እየሰራ ስለዚህ አብይ ከመጀመሪያው ጀምሮ ይሄን ነው ያደረገው። ወደ አባይ ብንሄድም አባይን ተመልከቱ። በመጀመሪያ በዋና ኢንጂነርነት ይሰራ የነበረው እነ ስመኝን ሁሉ የገደለ ነው። የሚያደርገውን ሹምሽር ብንመለከት በሙሉ ሀገሪቷን በኦሮሞ መሪነት ነው ያስያዘው። ሌላው ወደዛ እየተበተነ ወደ እስር ቤት እየሄደ ነው። አንድ ጊዜ አስሮ ይፈታቸዋል፣ ሌላ ያደርጋቸዋል። በማስፈራራት የተያዘ ህዝብ ነው እና ይሄ ሁሉ እየተደረገ አሻጥር እየተካሄደባት ነው ያለችው። እና ይህንን ሁሉ ለመቋቋም እውነተኛ የትግል አቋም እውነተኛ ኢትዮጵያዊ መፈጠር እንደነ ቴድሮስ አይነት እንደ አጼ ቴድሮስ አይነት መሪ መፈጠር ይኖርበታል ብዬ እገምታለሁ። እና የኢትዮጵያም ህዝብ ማንሳት ያለበት ኢትዮጵያ ወይም ሞት የሚለው ወቅት ላይ ነው ያለ ነው። እና ያም መፈክር እያስተጋባ ራሱን እየሸሸ ከሚሄድ ይልቅ አገሪቷን ለማዳን እዛው ተጠናክሮ የሚድንበትን መንገድ መፈለግ አለበት እንጂ በየባህሩ ለአሳ ምግብ ለአረብና ለሚያዋርዱን አገሮች ለአረቦች ተገዥ መሆን ጭንቅል ጭንቅላቱን እየተመታ እንደ እባብ መሞት የለበትም። እና ይህንን ህዝብ የሚያበረታታ ይህንን ለትግል የሚያበቃ ጽኑ የሆነ መሪ እንዲሰጠት አይ ቲንክ ህዝቡ መታገል ያለበት ነው ብዬ ገምታለሁ። እና ይህንን የመሰለ ሁኔታ ነው ያለው። አብይ ከመጀመሪያው ጀምሮ የሚሰራው ይህን ነው እየገደለን ያለው። አብይ በኦሮሞ በኩል ያሉትን ኤርትራ ድረስ ሄዶ እነ ኦነግን ያመጣ አሁን አገሪቱ ውስጥ የሚያልቀውን ህዝብ ተመልከቱ። ስንት ጊዜ የአማራ ተወላጅ እንደተገደለ ከተማዋ ንብረቷ እንደተዘረፈ ይህንን ማቆት አለብን። ይህ ሁሉ ሳይኮሎጂካሊ ህዝቡን እየጎዳ አገሪቷን እያፈረሱ ነው ያሉት። በኦሮሞ በኩል ሰሞኑንም ተመልከት፣ ልክ ኤርትራ ትግሬ ገብቶ ወንበዴዎች አሸባሪ የተባሉ ሲይዙት እነዚህኞቹም ለኦሮሚያ ክልል የሽግግር መንግስት እንደሚጠይቁ እየተነገረ ነው ያሉት በመረራ ጉዲና እና
በዳውድ ኢብሳ
በዳውድ ኢብሳ እና ይሄ ሁሉ እየተደረገ እያዘጋጁናል። አብይ የኢትዮጵያን ህዝብ እገደል አፋፍ ላይ አድርሶናል። በመጽሐፉ ላይ ጽፎ እንዳስቀመጠው ሁሉ የኢትዮጵያ ህዝብ ተገፍቶ እየተጃጃለ እዚህ ደርሷል። በአማራው ክልል ምንም አይነት መሪ የለም፣ ሊያወጡንም ሊያድኑንም አልቻሉም። ስለዚህ ህዝብ በራሱ አመፅ መነሳት አለበት ብዬ ነው የማስበው። ይሄን አገሩን ማዳን ዛሬ ነው። ሁለተኛ ዛሬ ነው ያንን መፈክር ይዘን ኢትዮጵያ ወይም ሞት፣ ያን መፈክር የኢትዮጵያ ህዝብ ሊያነሳ ሊያደርገው በጽኑ ሊታገለው የሚችልበት ወቅት ነው ብዬ ነው የማስበው። እኛ ይህንን በመሰለ ሁኔታ እያለን ዲሞክራሲያዊ ምርጫ የምንጠብቀው ነገር የለም። እውነት አይመጡ አሁን እሱ እንኳን አሁን በቀደምነት መግለጫ ሰጥቷል። እንዲህ ነው ያለው፣ የብልጽግና ፓርቲ ከተመረጠ ሌሎች ደግሞ በሌላ ቦታ ምርጫ ቦታ ከተመረጡ እነሱን በመንግስታችን ውስጥ እናስገባለን፣ እንደዚህ ብለን ነበር ያሰብነው ነው የሚለው። ምርጫ ቦርድ ደግሞ እኛ ካልተመረጥ እኛ በሰላም ልቅ እንኖራለን እያል አሁንም ህዝቡን እያታለለ ነው ያለው። ይህ እንደማይሆን እርግጠኛ ነኝ። አብይ አሁን ትግራይን ይሄን አደረገ ማለው፣ በትግራይ ይሄን አደረገ፣ ነገ የኦሮሞ ያ የድሮ በመጀመሪያ ያስከብረው ያሰልፈው የነበረው ህዝብ አሁን ክዶታል። ከኦሮሞም ደጋፊ አይኖረው እና እንደ መንግስቱ ኃይለማርያም አግርቶ የሚሸሽ እና እንደውም አንዳንድ ቦታ አሁን እየተወራ እንደሚወጣ አንዳንድ በሚስጥር እንትን የሚያደርጉ ይህ ሰው በሁለት ሀገሮች ውስጥ ቦታ ቤት ገዝቶ ያለና አገር ጥሎም እንደሚሸሽም እየተነገረ ነው ያለው። በኦሮሚያ የኦሮሞ መሪ መሆን የማይችልበት ደረጃ ላይ ከደረሰ እየተባለ ሁሉ ይወራል እና እየተጋለጥንና ወደ ማይሆን ቦታ እየተመራች ኢትዮጵያ በእውነት እየከፈል ነው። እንዴት ለአሸባሪዎች ሰላማዊ ህዝብ ተለቁ? የኢትዮጵያ ሰራዊት ትናንት በተኛበት እጅ እግሩ ታስሮ የተገደለለት ዛሬ ከኋላው ከፊቱ በመርዝና በመሳሪያ ከኋላው ወታደሮቹን እየተገደለ በሺ የሚቆጠር ተማርኮ ተቀምጦ ለቀን ወጣን ሳይሆን ተሸንፎ ነው የወጣው። ይህ ግልጽ ነው። ምክንያቱም ህዝብ ነው የተዋጋው። የህዝብ ደግሞ ትናንት ከትናንት ወዲያ ሌላው ህዝብ ለኢትዮጵያ ህዝብ መቆም አለበት እየተባለ ይወራልን ነበር። እኔ በትግራይ እስካሁን ድረስ በጣሪያንም ጊዜ ሆነ ከዛ በፊትም ዛሬም ከትግራይ ባንዶች ናቸው። ግን በባንዳዎች አጀንዳ ኢትዮጵያ ዛሬ እንደዚህ ለሰላሳ ዓመት መሰቃየቷ እጅግ በጣም ይቆጨኛል፣ ያሳዝነኛል። እና በእውነት በዚህ ትውልድ በመኖሬ አዝናለሁ። እና ደግሞ ይሄ ትግል ደግሞ ተገፋፍቶ አለመነሳቱ እውነት ለትልቅና ለከፋ ሀዘን ውስጥ እየከተተን ያለው። ግን ህዝብ ለዚህ መነሳት አለብህ ብዬ አስባለሁ።
በሰፊው ይደበታል ዶክተር በላይ። በእውነቱ እርግጥ ያለንበት ወቅት በጣም አሳሳቢ ነው። እየነደደ ያለው ሰዓት ሁሉንም የሚበላ ነው። ኢትዮጵያን አጥፍተው ትግሮቹም እንዴት ለነሱ ሊበለጹ ይኖርበት እንደሚችሉ አስቸጋሪ ነው። ማንም ሊኖርበት አይችልም። ማንም እየጠፋ ዝም ብሎ አይቀመጥም፣ ታይዞ ገደል ነው የሚሆነውና ግን አንድ ትልቁ ነገር ምንድነው በአገራችን በሌላውም ዓለም እንግዲህ በውጭ ሀገር ስንኖር አንድ መንግስት ከአቅሙ በላይ የሆነ ነገር በስተቱ ሲፈጽም ለዛ ስተቱ ምላሽ የሚሰጠው ከአቅሜ በላይ ነው ስልጣን ልቅቅ ያለው ይላል። እንግዲህ የሰለጠነና ምግባር ያለው የህዝብም አመኔታ ይዞ ስልጣን ላይ የመጣ እንዲህ አይነት አቋም ይወስዳል። እና አብይ ግን አገርን እያዋረዱ ህዝብን እያዋረዱ ምንም እንዳልሆነ ነገር ነው የሚናገሩት። እና ይሄ ሰው በባህሪውም በተፈጥሮ በጠቅላላ ድርጊቱ ሁሉ ሰይጣናዊና ለኢትዮጵያ ህዝብ ምንም ደንታ እንደሌለው ነውና ያልካቸው ነገሮች ሁሉ ትክክለኛ ናቸው። የጥፋቱ ሁሉ ቁንጮ እሱ ነው። በመሰረቱ ምርኮኛ ወጣ ጀነራል ያዋጋ እንትን እንዴት አሸናፊ ሊሆን ይችላል? ደበላ ጨበሌ ነው ምናምን የሚባሉት ሁሉ የወያኔ አምሳለቃዎች ወያኔ ማርኮ አምሳለቃ አድርጎ ወደ መሀል ሀገር የላካቸው ናቸው። ንብራ ጁላ አምሳለቃዎች ናቸውና በእውነቱ ይሄን እንደው ጥበብ ያላቸው ሰዎች ቢያብራሩት ይሻላልና ወታዊ የኢትዮጵያ ሰራዊት ወይንም አማራውም ይሁን ሌሎች ከሌላ ቦታ ተመልምለው ለዚህ ጦርነት የተማገዱት ወደ 70 ሺህ ያህል ነው ተይዘዋል የሚባለውና ይሄን ያህል ህዝብ አስይዞ አንድ
አይታችሁት ከሆነ እኮ አንዴ በሰላማዊ ሰልፍ ወደ እስር ቤት ሲወስዷቸው በከተማ ውስጥ አሰልፏቸው ይታየናል።
አዎ አይቻልና ያሰለጠኑ ወደ 300 ምናምን ሺህ ኦሮሞዎች ግን እየሰለጠኑ ያሉበት ቦታ ውስጥ አንድም ወደዛ ሄዶ ለጦርነት አልገጠመም። በደንብ የሰለጠነ መሳሪያቸውም ዘመናዊ የሆነ እነዚህን የያዙትን መሳሪያ እንኳን አላየነውም። ሆኖም ግን ያው በአንዳንድ ተባራሪ ነገሮች ፎቶ እንዳይታየው ከሆነ ተዋግተው እንዲያሸንፉ ሳይሆን እንዲያልቁ ነው ያደረገው። ይኸውም አማራው እንዲያልቅ መልክተኛ ጎኔ ላካይ ወይም የሚያልቁበትን መንገድ ለምን እንዲፈጸም እንዳውም ጥቆማ እየሰጠ ያሰራ ነው ይፈጸም ነው ይመስለኛል። ለማንኛውም ግን ምንድነው ካሁን ቀደም አማራው ይሄንን ከዚህ በተለይ አማራው ከራያና ከወልቃይት አካባቢ ማለፍ የለበትም የሚል ጥሪ ሲደመጥ ነበር። ይሄንን ሁኔታዎች ካደረገ አስቸጋሪ ነው የሚሆነው ብለንና አብይ በዚህ ላይ ተንኮል ሲፈጽም አሁንም ራያና ወልቃይትን አሳልፎ ለመስጠት ያዘና አካባቢ ኃይል አዳክሟል። የውጭ ምጅ ስላለበት የጦርነት ይሄንን አይነት ውሳኔ ለማስወሰን ያደርጋል የሚል ነገር አለ። በዚህ ዙሪያ ለምሰጠው አስተያየት አለ?
አዎ ይሄና እኮ ትክክል እኮ ነው። አሁን የውጮቹ በሙሉ አንደኛ ከወያኔ ጥቅም እናገኛለን ሳይሆን ኢትዮጵያን በማፍረስ የረጅም አጀንዳና ተልእኮ አላቸው። በዚህ ላይ ይሄንን ይሄ እየተሰራላቸው ነው ያለው እና የሚገፋፉትና አሁን ከዚህ ይሄ መደራደር ምን ደረጃ ነው? እንዴት ነው ለነቁ የወጣው? አንድ ነገር በጦርነት ደረጃ ስትደራደር አንድ ነገር መኖር መቻል አለበት፣ የምትዋዋለው ነገር መኖር አለበት። ይሄ ሰውዬ ግን የተያዙ ወታደሮቹን እንኳ ለማስለቀቅ የተስማማው ነገር የለም። ወታደሮቹን ለቆ አገር ለቀህ የምትደራደረው ነገር የለም። አገርን አሳልፈ ሰጥተሃል። እነዚያ ደግሞ መጥተው ዛሬ ሰላማዊ ሰልፉን እነሱን ያረዷቸውን ሰላማዊ ሲሆነውን ሰው እየገደሉ ነው ያሉት። ድልድዩን አማራ ተሻግሮ የኢትዮጵያ ግዛት ነው ብሎ እንዳይከራከራቸውም ድልድዩን አስቀድሞ ሰብረው፣ ግን ራያና ወልቃይትን ሌላው መቼም የአማራ ሕዝብ አሳልፎ እንደማይሰጣቸው ያውቃል። ሌሎቹ ደግሞ ይህንን ለመከራከሪያ ነው ያደረጉት። አልፈን እንትን እናደርጋለን ነው የሚሉት። አሁን ቢከራከሩም እነሱ አገሪቷን እንደው ይዘዋል፣ ክልሉን ይዘዋል። ግን መደራደርና ሰላም ሊፈጠር ከተፈለገ ደግሞ እነዚህን ሁለቱን ይዘናቸው የነበረው ምዕራብ ትግራይ ያሉ ይጠሯቸው የነበረው ቦታ ልቀቀልን ነው አይነታን በሰላም አለበዛ እንዋጋለን ነው የሚሉት። ግን መጥተው የሚዋጉት ወይም አማራም እጁን የሚሰጣቸው አይመስለኝም። እና ይሄ በዚህ ሁኔታ ነው ያለው። እና ምዕራባውያን በዚህ ላይ ትልቅ አጀንዳ ሰርተዋል። አሁን በቅርብ ቀንም ያው የሴኩሪቲ ኮንሱል የዩናይትድ ኔሽንን ስብሰባ ጠርተው ያው በእኛ ወዳጅ ሀገሮች በመሸነፋቸው ያ ስብሰባ ያለምንም እንትን ለመበተን ችሏል። እና ይሄ ሁሉ አለ። በኦሮሞ በኩል ደግሞ ያለው በሚገባ ወታደር የሰለጠነበት ዘመናዊ የሆነ መሳሪያ በውጭ ከውጭ የገባበት የነበረውን ሁሉ ከኢትዮጵያ መንግስት የነበረውን ሁሉ ወስደዋል። እስከ አንታይ ኤርክራፍት ምናምን የሆነ መሳሪያ ሁሉ ቀደም ሲሉ ወስደዋል። በማነው ለማ መገርሳ ጊዜ መከላከያ ሚኒስትር በነበረበት ጊዜ ጀምረው መውሰድ የጀመሩት እና እነዚህ ሰሞ ለዚህ እየተዘጋጁ ናቸው። ከመጀመሪያውም ይሄ ነው። እነዚህ ሁለት ክልሎች ከነ ህዝቡ ጸባይ በጸረ ኢትዮጵያዊነት የታነጹ በጸረ ኢትዮጵያዊ የቆሙ አጀንዳ አድርገው የመጡ ናቸው። ይሄን ጦርነት ራሳቸው ከፍተው ነው እንደዚህ ያደረጉት። በዚህ አማራው እኮ ተገለዋል፣ ጄኖሳይድ ተፈጽሞበታል። ማይካድራ መርሳት የለበትም። በሚሊታሪው ላይ የተፈጸመው በእውነት ኤርትራ በዚህ ወቅት ፕሬዚዳንት ኢሳያስ ባይረዳ ኖሮ ዛሬ በአማራው ላይ ትልቅ እልቂትና የአማራው ከተማዎች በሙሉ ተይዘው ነበር። ጠላትም ሰፈት ብሎ ገብቶ ነበር። እነሱ እኮ መጀመሪያ ገና ከእኛን የሚረዱን አካሎች አሉ ብለው ከእነሱ ጋር መክረው ነው ከግብፅና ከሱዳን ጋር የተመከረ ነው። ከዛ ባለፈም ከአረብ ሀገሮች አሉ፣ ከምዕራባውያን ሀገሮች አሉ። ይህ ሁሉ ሴራ በኢትዮጵያ ላይ ተፈጽሟል። ይሄ ደግሞ የራሽያ የቻይናን ኢንቮልቭመንት ማሳጣት የምንችለው አገሪቷን ስናፈርስ ነው ብለው ነው እንትን የሚያደርጉት። ግን ይሄ ደግሞ ለእኛ ለኢትዮጵያኖች ብቻ ሳይሆን ለብዙ አፍሪካ ሀገሮችም ትልቅ በሽታ እና የጥቁር መሸነፍም እንደሆነ የኢትዮጵያ እንደዚህ መበታተንና ለዚህ አይነት ብቂት መዳረጉ ለአፍሪካ ሀገሮች በጣም ትልቅ ቁጭትና በሽታ እንደሆነባቸው ያላቸውንም ፍቅርና ሀዘን ሁሉ እየገለጹ ናቸው። ኢትዮጵያውያን ምን ነካቸው ብሎ ነው እየተናገሩ ያሉት። ኢትዮጵያዎች ታሪካቸውን የረሱ እና ለሌላውም ሀገር ቆሞ የነበሩ እንደመሆናቸው መጠን ያ ታሪክ ለእያንዳንዳችንም አስፈላጊ ነው፣ ለጥቁር ምሳሌ የሆነች ሀገር ናት ብለው እየታገሉ ነው ያሉት። እና አሁን በቀደመታም ራሱ ከኬንያ የተሰጠው ዩናይትድ ኔሽን ላይ በጣም ደስ የሚል ነው እና ኢትዮጵያ በእግዚአብሔርም የተመረጠች ለትልቅ አስተዋጽኦ ያደረገች የአፍሪካ መኩሪያችን ናት ብለው ነው ለመናገር የሄደው እና ይውዷል። ነገር ግን በሀገራችን ውስጥ ትልቅ ድክመትና በእውነት እንዳንተባበር ትስስር ያለው ያ ኢትዮጵያዊነት የሚለውን ስሜት አጥቶብናል። ለዛ የሚመልሰን አላገኘን። የሃይማኖቱንም ብንመለከት በክርስትና ሃይማኖት ሲሶ መንግስት ሆና ከኢትዮጵያ መንግስት ጋር ስትሰራ የኖረች ዛሬ ግን በፍጹም ከዚህ አይነት ሁሉ ርቃ ሰላም የማትፈልግ ደህንነቱን የማትጠብቅ አሁን በኤርትራና በትግራይና በሌላው ክፍል ውስጥ ያለው የክርስትና ሃይማኖት ምን ሊሆን? በዛ ውስጥ ያለው የክርስትና ሃይማኖት መሳሪያ እየደበቀ ሲያገለግል ሆን አገር ከዳ ሃይማኖት ከዳ። በመሀል ሀገር ያለው ምን እየሰራ ነው? ዝም ብሎ የአብይን ንግግር ማስማትና ማጨብጨብ እንዴት ይጠቅማል? ሀገር እንዴት ነው የሚድነው? እምነታችን እንዴት ነው የሚጠነክረው? እና በተለይ ሃይማኖቱም ትልቅ ጉድለትን እያሳየ ነው ያለው። በሬዎች እኮ ነበሩን ከሃይማኖትም እኮ ህዝቡንና ሀገሪቷን ገዝተው የሞቱ እንደነ አቡነ ጴጥሮስ፣ በመሪነት እንደነ አጼ ቴዎድሮስ። እንደዚህ አይነት ጀግኖች መፈጠር እና አገሪቷ እንድትመራ መደረግ መቻል አለበት። ለኢትዮጵያ ህዝብ ወደ እውነት ወደ እውነተኛ ኢትዮጵያዊነቱ ወደ ኢትዮጵያ ወይም ሞት ወደሚለው ትግላችን መምጣት መቻል አለበት እና ትስስሩ ኤርትራኖች የረዱትን የኤርትራኖች የሞቱላትን ያህል ኦሮሞ በቶ አልሞተላትም። አሁን እስካሁን በታገሉ ትግል ራሱ ኤርትራ እኮ ናት ነው ሱዳን እንዳትመጣ ግብፅ እንዳትመጣ ሁሉ የዲፕሎማቲክ መገናኘትን ሁሉ ያቋረጠች፣ ለህዝቡም ደግሞ ትልቅ ተስፋ ያሰጠች። እኛ ጎረቤታችን አይደለንም ኢትዮጵያ ሀገራችንም ናት ተብሎ ተነግሮ ነው እኔ ትልቅ ክሬዲት ነው በበኩል የምሰጠው። እነሱ ይህንን ባያደርጉ ኖሮ ዛሬ ትልቅ እንትን ላይ ንርስ ነበር ይሄን ማስተው ያ ባይ ላይ ያይኑ ጉዳይ ይፈጸም ይችላል ብየ ነው
ማስተው የ የኤርትራው ጉዳይ እስቲ በሚመለከት እርግጥ ብዙ ኢትዮጵያውያን ከፋፈለ ጉዳይ ነው ለልዩነት ዳርጎናል ያው በመሰረቱ ይሄንን በሚመለከት ያው ዓለም አቀፉም ውዝገት እንት ውግዘት አጋጥሞታል አሁን ግን እንደሚታየው ከሆነ አብይ ማኑ ኢሳያስ ጋር የተከዳዱ መስለኛ ሁለቱም ምክንያቱም ይሄንን አቋም ሲወስድ አሁን እሱ በርቅን መልክ ይሆን በሽንፈትም ወጣው ካለው በኋላ የኤርትራ ወደፊት ተጣፋንታ አደጋች ሁኔታ ላይ እንትን ያለውና በዚህ ዙሪያ ላይ አሁንም ቢሆን የኢሳይ ማነው አብይና ኢሳያስ ወደ ግናቸው በእናንተ እንችላለን እስቲ ከዛ በፊት ስቱዲዮ ውስጥ የስቱዲዮ ባልደረባም አቶ ንጉስ ታምራት መስተስተያት አለ መሰለኝ እሱን እናዳምጥና አንተም አጥር ያለና አስተያየት ሰጥበታል አቶ ንጉሱ
እሺ አቶ በላይ
ዶክተር በላይ
እዚህ ላይ አንድ ነገር ለመጨመርና ምናልባት ተብራራ ወይ ደግሞ አብረንም አስተያየት ልንሰጥበት የምንችል ነገር አሁን እንደተረዳ ነው ስልታዊ ማፈግፈግ የሚባል ቃል ነው የሚጠቀሙት የዚህ እንግዲህ ታክቲካል ዊድሮል አይነት ነገር ነው ይሄ ስልታዊ ማፈግፈግ ስናየው በአንድ በኩል ምን አይነት ስልታዊ ማፈግፈግ ይሄ ያፈገፈገ ወታደር ዛሬ የት ነው የሚገኘው ስታውን ድረስ ያገናቸው ይሉ ማፈግፈገው የት አካባቢ ነው በቀደም ድልድይ ሲፈርስ አየን እንጂ ማን እንዳፈረሰው እንኳን የታወቀ ነገር ስታውን የለም በአንድ በኩል ትግሪዎቹ በአውሮፕላን ለማግኘት እርዳታዎች የውጪ የኃይሎችን ለማስገባት በእርዳታ ስም የፈጸሙት ነው ይባላል ሌሎች ደግሞ የኢትዮጵያ መንግስት ናይንግ ተብየውም ያደረገው ነገር ሊሆን ይችላል የሚል የተለያየ አስተያየቶች አሉ። ለማንኛውም እነዚህ በስልታዊ መንገድ አፈገፈጉ የተባሉት የወታደር ቡድኖች ወይ የወታደር ኃይሎች የት ነው ያሉት? በቀደም መዛ ወደ መቀሌ ላይ መቼም በሚያሳዝን ሁኔታ ተሰልፎ ያየናቸው ደግሞ ተማረኩ የተባሉት እዛው የቀሩት ወታደሮች ተ7000 በላይ የሚያሳዝን ነው። እና ስለዚህ ደግሞ እንደው አንድ አስተያየት መስጠት ብትችል ሁለተኛ ሌላ ደግሞ ተዚሁ ጋር የተያዘ ነው ታራት ክፍለ ጦር በላይ የመሳሪያና የሰው ኃይል መጥፋት መድረሱንም እንሰማለን። እንግዲህ አራት ክፍለ ጦር ማለት ሲያንስ ክፍለ ጦር 5000 ሲበዛ 25000 ድረስ አለ እንደው በመካከለኛ እንኳን 7000 ክፍለ ጦር ያዘው ይባል ወደ 28000 ማለት መሳሪያም የሰው ኃይልም እንደዚህ የጠፋ አይነት ነገር ነው ምናየው የገንዘቡ ልክና የሌላው ደግሞ ራሱን የቻለ ነገር ነው። እነዚህ እንግዲህ አንደኛ ስልታዊ ማፈግፈግና የዚህ ደግሞ የክፍለ ጦር ይሄን ያህል የጠፋው ለወደፊት የሚያስከትለው የማህበራዊ ወይ አሁንም በተቀምናየው ነው የማህበራዊ ጉዳይ ችግር የኢኮኖሚ ችግር የሀገር ህልውና ችግር እና እንግዲህ ወደ ባልካንና ሌሎችም አሁን በታትነው ያዟቸውን እንደነ ሲሪያ አይነቱን እንደነ ኢራቅ ውስጥ የተፈጸመውን ግፍ የን ሁሉም ያመለክቱ ስለሆነ በዚህ ላይ ተጨማሪ አስተያየት ልትሰጥ የምትችልበት ወይ እዛ አካባቢ ያለው ነገር ደብታ
በጣም ጥሩ ጥያቄ
ተጠቅባለን ደስ
ይለሰማኝ። ከስልታዊ ማፈግፈግ እንጀምር። በመንግስት ደረጃ በመጀመሪያ ስልታዊ ማፈግፈግ ተብሎ አልተነገረም። በአብዛኛው የሚሰጡት ከሚሊታሪውም እውነትን ያልተከላከለ ነው። በመጀመሪያ ቀን ስሰማ ሰራዊት ምንጊዜም ቢሆን መቀሌ ውስጥ አይደለም መቀሌን ለቀቁ የሚለው ነገር አይሰራም ከኛ ጋር። እኛ ከ15 ኪሎ ሜትር ምናምን ርቀት ከከተማ ውጭ ነን ያለን የሚል ከወታደራዊ ቃል አቀባይ ሲሰጥ ሰምቻለሁ። ከዛ በኋላ ደግሞ መንግስት ክልሉን በሙሉ ለቆ እንደወጣ ነው የተነገረው። ያን ወገን የጦር ማቆም ተብሎ መንግስት ለቆ ነው የወጣው። በስልታዊ ደረጃ መቼም እንግዲህ በጦር እንትን ባናቅም በአንዳንድ ነገሮች አንድ አራት እንትኖች ሂደት ይኖሩታል ለማፈግፈግ። አንድ የጦር ሰራዊት ወይም የጦር ኃይል ከምሽጉ የሚያፈገፍገው ጠላቱ ስትራቴጂካዊ የሆነ ቦታ ይዞበት ከሆነ ያንን ስትራቴጂክ ቦታና እየተጠቃበት ከሆነ ያንን ለቆ በማፈክፈክ ጣላቱ ያንን ምሽግ እንዲለቅለት የሚያደርግበት ዘዴ ነው። ሌላው ደግሞ በመሳሪያም የያዘው እኩልነት የሌለው በከባድ መሳሪያዎች ሌላው ጣላት የሚጠቀም ከሆነ ይሄ አፈክፍጎ የራሱን ኃይል አጠናክሮ የሚመለስበት ስትራቴጂ ሲሆን ነው። ቦታውን እንደዚህ በመሳሪያ በሰው ኃይል ተመጣጣኝ ሳይሆን ሲቀር ነው። እንግዲህ ኢትዮጵያ ሰራዊት በቂ ያለው ነው። ቢያስፈልግም ደግሞ ጨምሮ ሊያመጣ የሚችል የናሽናል ሰራዊት ያለው ነው። በአማራውም ክልል በኦሮሞም ክልል ያለው ሊያመጣ የሚችል ነው። ይሄንን ሁሉ ያልተጠቀመ ነው። ሌላው ደግሞ ምናልባት በሚበላው በሚጠጣው በመሳሪያ ማቀበል ጉድለት ሲኖረው ይመስለኛል። እነዚህና ያላሟላ ሲሆን አፈግፍጎ እንደገና ተደራጅቶ የሰው ኃይሉን አጠንክሮ በመሳሪያም ብቃት ያለው ሆኖ መቅረብ የሚችልበት አቅጣጫ ይመስለኛል። ይህንን ለማድረግ ይሄ ሁሉ ሳይሆን ግን ክልሉን ለቆ ነው የወጣው። ጠላት ያለ ምንም በመሳሪያም ተመጣጣኝ ሳይሆኑበት መሳሪያም እነዚህ አሁን ያነሳቸውን ክፍለ ጦሮች መሳሪያ በመዝረፍ ነው እንግዲህ ያለው። ቀደም ሲል መንግስት እኮ በሀገሪቱ ያሉትን እነሱ ያከማቹትን ሁሉ አፍርሰናል ብሎ አሳልፎ እንዳውም የውጭ ጠላቶች እነ ሱዳን እና ግብጽ ሁሉ እንዲረዱት ሁሉ አድርጓል እኮ መንግስት አጥፍተነዋል ብሎ። ይህ ካደረገ በኋላ እንዴት መጡ ወጉን? መሳሪያ በየቤተ ክርስቲያኑ ተቀብሮ ነበር፣ ኑ ብለው ይገሉናል። እንደዚህ አይነት እውነት ተልካሻ የሆነ ምክንያት በመስጠት ነው። እኔ አብይ አሁን ይሄ እየሰራ ያለው አይ ቲንክ በውጭ ተጽዕኖ የሰራው ድርድር አለ ብዬ ነው ማምነው። እና ያ ደግሞ ኢትዮጵያን ለማዳከም የኢትዮጵያን ኃይል በምስራቅ አፍሪካ ለማዳከም የተደረገ ነው ብዬ ነው የማስበው። እና ይሄ ሁሉ አጀንዳ ተቀልጾና ታልሞ የተሰራና መንግስት አሁን አብይ ይህንን ወደ ውርደት የኢትዮጵያንና ህዝቧን ያዋረደበት አገርም ብሎም ያን የኦሮሞ አጀንዳቸው ለመስራት ያቀሩበት ይመስለኛል። ይሄ ነው የምገምተው።
ዶክተር በላይ መቼም ያውስብስብ ጉዳይ ሁኔታዎች ብዙ ፍች የሚያስፈልጋቸው ነገሮች አሉን። እስቲ ግን ለዛሬው ከሁላችን ከአቅማችን በላይ የሆኑ ሁኔታዎች ነው የተከሰቱት። ማንኛችንም ተጽኖ ለማድረግ ያለን አቅም ትንሽ ነው። እንግዲህ የውጭ እጅ ገባበት ይመስላል። ልክ እንደ 1983ቱ በለንደን የተደረገው እንትን ድርድርና ማን እንደሚገባ ማን ስልጣን እንደሚወስድ የወሰኑብን ሁኔታ አሁን በፊታችን ለወድቋል። ይሄውም ኢትዮጵያዊነት ላለፉት 35 ሲቀጠቀጥ ቆይቷል። በኢትዮጵያዊነት የተፈጠረ ድርጅት ሲደበደብ በግንቦት ሰባት በሎች ሁሉ ሲደበደብ ፕሮፓጋንዳ ይቆየውና ያፈራነው ድርጅት የለንም። የውጭ መንግስታቶችን የሚያንቋቋ ኃይል የለንም። እንግዲህ መሸነፍ በዚህ መልክ ከሆነ ያው ሁላችንም ታይዘን ምንጠፋፋበት ሁኔታ የተፈጠረው። እግዚአብሔር ግናችን ሀገር ይጠብቃታል እያምናለሁ። ለዛሬ ለሰጠን አስተያየት ዶክተር በላይ ከልብ አመሰግናለሁ። ባራራቻችን እናንተ በዚህ ላይ ቅስቀሳ
ማድረግ አለበት። የኢትዮጵያ ህዝብ ድሮም እንደነበረው ጽናቱን ተዳርጎ አገሩን መጠበቅ ለራሱ ለህይወት ለትውልድ ማቆየት መቻል አለበት።
በጣም ጥሩ።
አደራ የሚቀበል ትውልድ መፈጠር እንዲችል ይህንን በእውነት እንደ ጥሪ እና ኢትዮጵያ ወይም ሞት የሚለውን ህዝብ እንዲያነሳ እና ለዚህ ደግሞ ሁሉም በትስስር በአንድነት እንዲታገለው እግዚአብሔር ይመዳን እና ይህንን ማድረግ እንግዲህ የሚዲያዎች ፋንታ ነው። እናንተም ይህንን እንድትሰሩበት ለእናንተም ጭምር አሳስባለሁ።
በጣም ጥሩ። እሺ ዶክተር በላይ ሰላም ለኛ። አንተም ደህና ሁን። ሰላም ሆንልን። እንግዲህ ወደ ፈቃድ እንሄዳለን። በሱ ለሶስት ሳምንት ያህል ስንመለስ እንገናኛለን በሌሎች ጉዳዮች ላይ እና እስከዛው ደህና ሁን።
መልካም ጊዜ ለሁላችሁም።
ሰላም ሰላም።
ወለላ
አድማጮቻችን ከዚህ በመቀጠል ወደ ሁለተኛው የውይይት ጊዜ እንሸጋገራለን። የሀገራችን የፖለቲካው ጥንቅት ሆነ ቀውስ ከማስተዋል ከማሰብ ከብልነት ከውቀት ጋር የተጣመረ አስረጅ ተንታኝ ያስፈልጋል። በውቀት በልምድ በብቃት የተመጠኑ ሰዎች ሀገራችን ብዙ ማላፈራች በተለይ በዲያስፖራው በጣት የሚቆጠሩ ናቸው በብቃት ስንታኔ መስጠት የሚችሉት። የዛሬው እንግዳችን የኢትዮጵያ ፖለቲካ ሁኔታ አርቆ በማስተዋል ምላሽ በመስጠት ይታወቃል። መረጃዎችን ያጋራል፣ ቅድመ ማስጠንቀቂያ ደወሎችን ያስተምጣል። ጥሩን አዳምጦ መፍትሄ መሻቱ ደግሞ ለአገር ለወገን ቁም ያለው ከሚል የሚጠበቅ ነው። እንግዳችን አቶ አያሌው መንገሻ ነው። ጤና ይስጥልኝ አቶ አያሌው። ይስማሃል?
ይስማኛል። ተቆላ መሰከናለሁ።
ያው በየጊዜው እንግዲህ ምናደርግልህ ጥሪ ምላሽ ለመስጠት ፈቃደኛው ለመገኘት በአድማጮቻችን በሬዲዮ ዝግጅት ክፍልና እንዲሁም በሬዲዮ ባልደረቦች ስም ምስጋና እያቀረብኩ እስቲ ወደ ውይይታችን እንሻገራለን። ዋናው ጉዳይ ዛሬው ያው ሁሉም ዓለም የሚነጋገርበት የኢትዮጵያ ሕዝብንም ወደ ድንጋጤ ነው ለም ነገር የከተተው የሰሞኑ በዚህ በሰሜኑ ኢትዮጵያ መቼም የመከራ ኬላ ነው ምንድነው የሚባለው ስፍራው ሁልጊዜ ጠላት የሚገባበትና ጠላት እንደፈለገው የሚዋረቅበት ቦታ ነውና የኢትዮጵያ መንግስት ተብየው በዋጣው መግለጫ እንደገለጸው ከሆነ ጦርነቱ እንዲቆም በአገዛዙ መልካም ፍላጎት እንደተወሰነና ያው ድቄቱ ነዋል እና ሚላቸው አሸንፈውት ወይንም ኢትዮጵያን ንበል ኢትዮጵያ ወታደር የሚባለውን አሸንፈው መቀሌን ተቆጣጥረዋልና ለወጥተናል ማስረከብን ወጥተናል ነው የሚለውና ይህ ዱብዳ እንዴት አገኘው? ይሄን ዱብዳ ለመስማት ኢትዮጵያ ዝግጁ ነበር ወይስ ለውያኔ የኃይል ሚዛን አመዝኖ አሸናፊ ለሆነ የበቃበት ምንድነው ምክንያቱ? የውጭ እጅ ብቻ ነው ሌላም ነገሮች አሉበት?
አይ በመሰረቱ እንደተባለው ይሄ መሰረታዊ ጥያቄ ነው። ቀደም ሲል ጦርነቱ እንደተጀመረና ከዛም በኋላ ካንተም ከተለያዩ ሚዲያዎች ጋር ስንነጋገር በዚህ ጦርነት የሚጠቀሙ እነማን ናቸው የሚጎዱ ብለን ለይተን ነበረ። የሚጠቀሙ ስንል ሻቢያ ብቻ ነው የሚጠቀመው፣ ህወሓት አይጠቀምም። መሰረተ ልማቱ ይወድማል፣ በርካታ ሰው ያጣል። የኦህዴድ መከላከያ ሰራዊትና የኦህዴድ መንግስት ራሱ ተጎጂ ነው ከምንላቸው ውስጥ ነው። ምክንያቱም ከፍተኛ ድህነት ባለባት ሀገር የበለጠ ኢኮኖሚውን በጦርነት እና በእርዳታ ህብረተሰቡን ደግሞ ለማታለል የእህል የገንዘብ የተለያዩ እርዳታዎች በማድረግ ይሰማራል። ስለዚህ ኢኮኖሚ ይወድማል፣ ሰራዊት በርካታ ሰራዊት ከጥቅም ውጭ ይሆናል። ምናልባትም የኃይል ሚዛኑ በስተመጨረሻው አደገኛ ነው የሚሆነው ለዚች ሀገር ብተና የሚል መግለጫን አስታውሳለሁ ከአምስት ከስድስት ወራት በፊት። ምክንያቱም የጦርነት አያያዙ በራሱ የጦርነት አይመስልም፣ የፌስቡክ ጨዋታ ነበረ። እያንዳንዱ አክቲቪስት፣ እያንዳንዱ የፌስቡክ ተጠቃሚ፣ የዩቱብ ተጠቃሚ በጦርነቱ ውስጥ የተሰማሩ የጦር መሪዎችን በጦርነቱ ውስጥ የተሰማሩ ታዋቂ ወታደሮችን ጭምር የት እንዳሉ ምን እንደሚሰሩ ያላቸው ታሪክ እና የሰራዊቱ ቀጠና የሰራዊቱ ስምሪት እነዚህ ሁሉ በግልጽ በፌስቡክ እየወጡ እንትን ነበር። አንደኛ ወታደራዊ እንቅስቃሴ ምስጢራዊ ነው። ወታደር እንኳንስ በውጊያ ላይ ሆኖ በካምፕ ውስጥ ሲኖር ቁጥሩም ትጥቁም አላማውም ፍላጎቱም ሊታወቅ አይገባውም። የወታደር አንዱ ውጤታማ ከሚያደርገው ነገር ምስጢር አጠባበቅ ነው እና በሀገራችን ያለው ነገር ከአብይ አህመድ ጀምሮ አንደኛ የሀገሪቱን ሚስጥር አሳልፎ ሰጥቷል። የሀገሪቱ የመከላከያ ሰራዊት በብዛት የነበረበት ሰሜን እዝ ተመቷል። በርካታ ጦር መሳሪያዎች በተለይ ከባድ መሳሪያዎች ቢኤም መድፎች እነዚህ አንቲ ኤርክራፍት አየር መቃወሚያዎች ሌሎች ሮኬቶች በሙሉ ተደምስሰዋል። ስለዚህ በአሁኑ ጊዜ ሱዳንንም መግጠም አይችልም ጦርነቱንም ብዙ ለማስኬድ አስቸጋሪ ነው ብሎ እስከመግለጽ እንግዲህ የሰራዊቱን ጉድለት ራሱ ያገሪቱ መሪ ያወጣው ነው። ይሄ መሪ በወታደራዊ ፍርድ ቤት ራሱ መቀበል ያለበት ወንጀለኛ ሰው ነው። የሀገር ሉዓላዊነትና ሚስጥር አሳልፎ በመስጠት እና እነዚህ ሁሉ የልብ ልብ ሰጣቸው የድሉ አዝማሚያ መጀመሪያውኑ ወታደራዊ አያያዙን አይተህ መገመት የምትችለው ነው። በሌላ በኩል ምርኮኛ ሰው የሚመራው ሰራዊቱ በራሱ በማረክስ ምን ችግር አለ? አለቃዬን ተማርኮ ነው ይሄን ማረግ ያገኘው ይላል። ለምሳሌ ጀነራል ባጫ፣ ጀነራል ብርሃኑ ጁላ፣ ጀነራል አስራት ደነሮ፣ ጀነራል ጌታቸው ጉዲና፣ ጀነራል ምናም በሙሉ እዛ ምታየው የኦሮሞ ጀነራል ነው። አሁን መከላከያ ነው ያለው። በሙሉ ምርኮኞች ናቸው። በሙሉ ምርኮኞች። በጣም የሚገርም ነገር ነው። ይሄ የምርኮ ባህል የነሱ ባህል ነው በመሰረቱ። የፖለቲካ ስልጣን ስትገኝ ደግሞ ተጫጭሆ ልክ አንደን ሰሳ እንዳገኘ ጅብ ተሰባስበው ያቺን ቤተ መንግስት ለመወረር ደግሞ አንደኛ ናቸው። ይሄ በደርግም አይተነዋል፣ አሁንም ደግሞ የምናየው ነገር ነው። እና የሀገር ሉዓላዊነት በመጠበቅ ረገድ በታሪክ ውስጥ የሉበትም፣ ምንም ሚና የላቸውም ማለት ትችላለህ። ብዙ ጊዜ ሲማረኩ ነው የምናየው። አሁን ምርኮኛን ራሱ ህወሓት ያሳየንን ምርኮኛ ያሳዩን የእነሱ መጥፎ ተምሳሌትነት ነው። እያንዳንዱ ወታደር አለቃውን የሚያየው እንደ ትልቅ ሮል ሞዴል፣ እንደ ትልቅ ምሳሌ ነው የሚያየው አለቃው። ልክ ህፃናት ወላጆቻቸውን እንደሚመለከቱት ማለት ነው። እና ምርኮኛ ወታደር ባጫ፣ ምርኮኛ ወታደር አምሳ አለቃ እንትና ብርሃኑ ጁላ እስከ ሌፍትናንት ጀነራል ድረስ ሲደርሱ ካየ ለምን ይሞታል እንዴ? ለምን ሞታለሁ? እንደነሱ ተማርኬ ነገ ሌፍትናንት ጀነራል በሆን ይሻለኛል እንጂ የሚል ሰራዊት ነው ያስተማሩት። ጀግና የጦር መሪ ስታሰማራ ጀግና ወታደር ትፈጥራለህ። ምርኮኛ የጦር መሪ ስታሰማራ ግን ምርኮኛ ሰራዊት ነው የምትፈጥረው። እና ወደ ቁም ነገሩ እንሂድና ከትግራይ ራሱ ለምን ወጣ? ከትግራይ የትግራይ አርሶ አደር የዚህን ክረምት እርሻ እንዳይስተጓጎልበት በማሰብ ሊወጣ ነው የሚል ሰንካላ ከአንድ አገር ለመምራት ብቁ ባይሆንም ግን አምጥተው አሸክመውናል። ቢያንስ ሲያሸክሙን እንደ አገር መሪ እንኳን መናገር የማይችል ነው እንኳንስ ማሰብ። ይሄ ሰውዬ ግን ለአርሶ አደሩ ብለህ ነው እንዴ የሀገሪቱን ሉዓላዊነት እስከ መጨረሻው ድረስ ፈተና ውስጥ የምትከቱ? ለአርሶ አደሩ ብለህ ነው እንዴ አንተን አምኖም ሆነ ለእንጀራው ብሎ የተሰለፈን ሰራዊት ለምርኮና ለግድያ የምትዳርገው? ለአርሶ አደሩ እስከሆነ ደግሞ ትግራይ ውስጥ የትኛው እርሻ ነው ትልቅ እርሻ ያለበትን የጎንደር መሬት ለሱዳን አስረክቦ የለም እንዴ? ይሄ ክረምት እንዳያልፍ ባካች ሱዳኖች ውጡ መቻለ። ትልቅ በእርሻ ስራ ላይ የተሰማራው አማራ በቤንሻንጉል በኦሮሚያና በደቡብ እንዲፈናቀል ሲደረግ ወደ እርሻው እንዲመለስ ጥረት አድርጎ መቻለ? ስለ እርሻ መቻ አስጨነቀው? እሱ አይደለም አላስጨነቀውም። ትልቁ ነገር ግን የህወሓቶች ህወሓት በዚህ በጦርነቱ ላይ የአሸናፊነት ሚና እንዲኖር ያደረገው ቅድም የጠቀስኳቸው እንዳሉ ሆነው፣ በሌላ በኩል ግን መጀመሪያ ማንተ ጋር ስንነጋገር ጦር ሜዳ ፊት ለፊት ከገጠመው ሚሊሻ የህወሓት ሚሊሻ ይልቅ በህብረተሰቡ ውስጥ ያለ የህወሓት አስተሳሰብ ተሸካሚነትን መቅረፉ ነው ቅድሚያ የሚሰጠው በዚህ ጦርነት ላይ ድል ለማድረግ። ምክንያቱም የህወሓት አስተሳሰብ ቁራኛ ነው የትግራይ ህዝብ ብዬ አስቀምጬ ነበረ። ያ ነው እውን የሆነው የጦርነቱ ተሳታፊ የሆነ ህብረተሰቡ። ስለዚህ በሌላ በኩል ደግሞ ወታደራዊ መኮንኖች የሆኑ የሲቪል ባለስልጣናት፣ ሌሎች በሙሉ በጊዜያዊ አስተዳደሩ እንኳን ተመድበው ከዚያም ውጪ ነጻ ሆነው ተቀምጠው እነዚያ ሁሉ ተሳተፉበት በጦርነቱ። ለምሳሌ ጀነራል ገብረ ዮሐንስ የሚባል ሰው የጦሩ የበላይ ኃላፊ ያደረገው ይህ ሰውዬ በህወሓት ውስጥ ትልቅ ሚና ተጫውቶ የመጣ ነው በ1983። ከዚያም በኋላ ቢሆን ህወሓት ከሌለ የትግራይ ህዝብ የለም ብሎ የሚያምን ሰው ነው። እነ ሙሉ ንጋና አስቀመጠ፣ ሌሎችንም አስቀመጠ። እና ይሄንን ድርድር ለማድረግ ብሎ ለዶክተር አብርሃም ይችን ጻፋት፣ ከዚያ በኋላ እኔ በቃ አርሶ አደሩም እንዲያርስ ሰላምን ከመፍጠር አንጻርና ለመደራደር ሲባል ከትግራይ ወጥተናል፣ ጦርነቱም እንዲቆም አዝዣለሁ አለ። ራሱ ነው ለአብርሃም የነገረው። አብርሃም ያችን ጽፎ ከተናገረ በኋላ ድርድሩ ያስፈልጋል ልበሰፊ ወይም ወደሰፊ መሆን ያስፈልጋል ካለ በኋላ እሱ ያችን እንደገና በልሶ ኮፒ አርጎ በዚያው መሰረት ወደሰፊ መሆን ስለሚያስፈልገን ወተናል አለ። አየው በህዝብ ደም እና ገንዘብ ሲቀልድ ምን ያህል እንደተጫወተብን። ስለዚህ የህዋት አመራር አባላት የመንግስትና የተቋማት መሪዎች የጦር አዛዦች በሙሉ የተሳተፉበት መሆኑ ህብረተሰቡ ምራሱ ህብረተሰቡ ተዘርፎ የሚበላ ስለነበረ ያ ሁሉ ጥቅሙ ማጣት ስለሌለበት የትግራይ ህዝብ የበላይነት አለ እየተባለ ሲሰበክ ስለነበር በ17 ዓመት ያ ሁሉ እንዳይቀርና ብር መሆናቸው ቀርቶ መዳብ እንዳይሆኑ እንደሌላው ህብረተሰቡ ሁሉ እንዳይሆኑ የክብር ጉዳይ ሚዟቸው ተሰለፉበት በጦርነቱ። ስለዚህ አንዱ ይሄ ነው። ሌላኛው የኦህዴድ ቆርጦ መታገል አለመቻል ነው። አሁን ለአሸናፊነት ህወሓትን ለአሸናፊነት ያበቃው የኦህዴድ ቆርጦ መታገል አለመቻል ነው። አይተህ እንደሆነ ሽመልስ አብዲሳ ሌሎችም እየሄዱ ትግራይ ውስጥ ከፍተኛ ገንዘብ ያፈሳሉ፣ ይሰጣሉ፣ መረጃ ያቀብላሉ። እኛ መሰረታዊ ጠላታችን እንጂ አማራ እንጂ እናንተ አይደላችሁም፣ ተግባብተን የራሳችንን ግዛት የራሳችን ሀገር እንመራለን የሚል ውስጡን ይናፈስ ነበረ። እነዚህ ሁሉ በመከናወናቸው አንዱ ነው። ሌላው መሰረታዊ ቅራኔ የላቸውም። መሰረታዊ ቅራኔ ማለት መደባዊና ብሔራዊ ቅራኔ ማለት ነው። መደባዊ ቅራኔ የጥቅም ቅራኔ ነው። ስለዚህ አይ የጥቅም ቅራኔ ደግሞ አማራ በሌለባት ሀገር ውስጥ ተካፍለን መኖር እንችላለን፣ የአማራን ግዛት ተከፋፍለን መኖር እንችላለን፣ የህዝቦቻችንን እድገት እውን አድርገን መኖር እንችላለን። ብሔራዊ ቅራኔ የለንም። ሁለታችንም አማራ ሲጨቆነን የነበር ጭቁን ህዝቦች ነን። ስለዚህ የሚያግባባን አንዱም ይሄ ነው ብለው ያምናሉ። ስለዚህ መሰረታዊ ቅራኔ የላቸውም። ከአማራ ጋር ግን መሰረታዊ ቅራኔ አላቸው፣ ብሔራዊ ቅራኔ። የአማራ ህዝብ ብሔራዊ ጨቋኝ ሆኖ ለዘላለም ኑሯል ይሉታል። የደርግ መንግስት እኮ የኦሮሞ መንግስት ነው፣ ከዛም በፊት ቢሆን ያው ነው። እና ትልቁ ነገር ምንድን ነው? ሳታመካኝ ብላይ ነው ዝም ብለው የሚጫወቱብን እኛን። ሌላው የተመሳሰለ ግብ አላቸው። ተገንጥለው የየራሳቸውን ታላቅ ኦሮሚያን እና ታላቅ ትግራይን የመገንባት ህልም አላቸው። ሌላው የኢሳያስ ግፊት ተጨመረበት እና በጦርነት ውስጥ መግባት፣ የኢሳያስ ሰራዊት ደግሞ በዘረፋ ውስጥ መሰማራት፣ ሰዎችን በብቀላ መንገድ መግደል የመሳሰለ ነገር ሲፈጸም ህብረተሰቡን ወደ አንድ እንዲመጣ አደረገው። ምናልባትም የኢሳያስ ጦር ባይሰባራ የዚህ የኦህዴድ መከላከያ ሰራዊት ብቻ የሚያደርገው ውጊያ በእርግጥ በጣም የማይረባ አመራሩም የማይረባ ሰራዊቱም ቢሆን አላማ ቢስና የብሔር ተልእኮን ለመወጣት የተሰማራ ሀገራዊ ራዕይ የሌለው ሰራዊት ቢሆንም ግን ጸረ ኢሳያስ ጦርና ጸረ ኤርትራውያን በመሆናቸው ምክንያት የበለጠ ህዝቡን ወደ አንድ አስተሳሰብም እንዲመጡ አድርጓቸዋል። ከህወሓት አስተሳሰብ ሌላው የጦሩ አመራሮች ችግር ነው። ቀደም እንዳልኩት ምርኮኛ ጀነራሎች መኖር፣ ሚስጥር አለመጠበቁ፣ በመረጃ ያለመመራት፣ ሰራዊት በአግባቡና በወታደራዊ ዶክትሪኑ በሚፈቅደው መሰረት መምራት አለመቻላቸው ነው። ለምሳሌ አብይ ሲናገር ሰምተው እንደሆነ አንድ ሚሊሻ ይሻላል፣ ወታደራዊ አገላለጽ ሲገልጽ ሚሊሻ ይሻላል። አሁን ይሄ ዝም ብሎ ለደሞዝ ሲባል ኮሎኔል ተብሮ ጨልቅ ትከሻው ላይ ጠፉለት እንጂ ወታደራዊ ባህሪና እውቀት የሌለው ሰው ነው። የሚገርማችሁ አለ ብርጌድ መሪዎች አንዲት ኮረብታ ላይ ይሆናሉ፣ ከዚያ በኋላ ሰራዊቱ ደግሞ ሌላ ተራራ ይዛል። ከዛ በኋላ ወደዛች ብርጌድ መሪዎች ወዳሉባት የትግራይ ህዝብ እየሄደ እነዚያን ብርጌድ መሪዎች ለመያዝ በሚያደርገው ጥረት ከፊሎቹ ተማረኩ፣ ከፊሎቹ ሞቱ፣ ከፊሎቹ እንዲሆኑ ከዚያ በኋላ ሰራዊቱ ቀደም ብለ የተናገርነው እኮ ሰራዊቱን በአግባቡ የሚመራው ብቁ መሪ የለም። ብቁ መሪ ቢኖር ኖሮ የህወሓት የውጊያ ስልት ይታወቃል። መቁረጥ ነው፣ ቆረጣ ነው። ቆረጣ ማለት ከፊት ያለው ሰራዊት ሲያስቸግር ከፊት ያለውን የተወሰነ ኃይል እየገጠምክ የተወሰነውን ኃይልህን ከኋላ ማዘዣ ጣቢያው ጋር ትልከዋለህ። ማዘዣ ጣቢያው ጋር የሚኖረው የሰራዊት ክምችት ትንሽ ነው። ምናልባትም ትንሽ መሪዎች ወይም ተጠባባቂ ትንሽ ኃይል ነው የሚኖር። ያችን ኃይል ስትመታ ከፊት ያለው ሰራዊት አዛዦች የተመቱ ብሎ መበተን ነው ወይም መማረክ ነው እድሉ። ስለዚህ ያንን የቆረጣ ስልት እንኳን መከላከል የሚያስችል ብቃት ያለው ሰራዊት የለውም። አይተነዋል እኮ በ90 ይሄ ሰራዊት ብቃት የለውም። በውጊያም የተፈተነ አይደለም፣ ልፍስፍስ ነው ያለበት። ምክንያት እንኳንስ መሪዎቹ ምርኮኞቹ ነው። በ90 እና 91 ዓመተ ምህረት እኮ ከሻዕቢያ ጋር ያደረጉትን ጦርነት አይተናል። 98000 ህዝብ ገብሮ እኮ 98000 ህዝብ ገብሮ ለደሌ በቃ ሰራዊት ነው። በጦርነት ታሪክ ውስጥ ታይቶ የማይታወቅ ባጭር ጊዜ ውስጥ እና የዚያ ሁሉ ውጤት ታይቶን ስለነበር ነው ያ ሁሉ የተናገርኩት ለማለት ነው። ሌላው የወደድ መከላከያ ድክመት በውጊያ ልምድ ያለ መኖር፣ በቂ ስልጣና ያለ መኖር፣ በሽምቅ ውጊያ ያለ መሳተፍ፣ የትግራይን ተራሮች የእንቅስቃሴ ውጊያ ያለ መቻል፣ አላማ ቢስነት፣ በቂ ትጥቅ ያለ መኖር። ምክንያቱም ዋናውን ትጥቅ የትግራይ ሰዎች ይዘውት ነበር፣ ከፊሉ ደግሞ በድሮን ተመቷል። ሌላው ለህወሓት የነበራቸው የተሳሳተ ግምት አለቆቻችንን እንዴት መልሰን እንተኩስባቸዋለን የማለት ለምሳሌ ሰሞኑን አይተሃል በህዝቡ ላይ በትግራይ ህዝብ ላይ መተኮስን ስለጠላ የትግራይ ህዝብ እየከበበው ነው ሊወጋው፣ ግን አይ እናንተን እስከምመጣ እናንተ ምቱኝ አለ። ለምንድን ነው እነሱ ይምቱኝ ብሎ የሚፈቅድ? ጠላት እባክህ አንተ ምታኝ ይባላል እንዴ? እንዴት ይባላል? አንተም ቀደም እንዳልኩ ያመለካከት ሰለባ ሆኗል። የትግራይ ህዝብ ጌታዬ ነው ብሎ የሚያነሳው ተነበራል ማለት ያንን አስቀረው። ስለዚህ የትግራይ ህዝብ መምታት መለኮትን ማውረድ አርጎ አስቦታል። ስለዚህ በቃ የትግራይ ህዝብ እየመጣው እናንተ ወምቱኝ እንጂ የሳ አርባታችሁን በቃ ብትማርኩ ይሻላል። ምን ማለት ነው ይሄ? ለውጊያ ከመጣ ማንንም ይሁን መነኮሳትም ይሁን መምታት ነው የሚያስፈልገው። ጦር ሜዳ አይደለም እንዴ ያለው? ቤተክርስቲያን አይደል? መስቀል አይደል ይዞ ያለው? እና ይሄ የተሳሳተ ነው። የአማራን ህዝብ ለመብቱ ብሎ ስለተሰለፈ አይደለም እንዴ በጥይት ሲፈጭ የነበረ? ይሄ ፋሽስት ሰራዊት፣ ይሄ የትግሬ ሰራዊት የነበረ ዛሬ የኦሮሞ ሰራዊት የሆነ ይሄ ፋሽስት እኮ ነው የአማራን ህዝብ ሲጨፈጭፎ የኖረ። ጥቅምህን ስለ ጥቅሙ ስለ መብቱ ስለጠየቀ ብቻ። የትግራይ ህዝብ ግን ጥይት እየተኮሰበት አልተኩስባችሁም እናንተ ጌቶቹ ሉሊ አድርገውታል። አየህ? እና አንዳንድ ጊዜ በፌስቡክ ላይ ይሄ ሰራዊት የኔ ሰራዊት ነው፣ የእኛ ሰራዊት አይደለም። በተለይ የአማራ ህዝብ መጃጃል የለበትም። የፋሽስት የሆነ የወደድ ሰራዊት ነው። ትናንትና ደግሞ ህወሓት አሰልጥና በራሱ አምሳያ የበተነችው ሰራዊት ቅጥረኛ ሰራዊት። ሌላው ብልጽግና በኢኮኖሚው በመውደቁ ነው። ጦርነት የሚሸከም ኢኮኖሚ የለውም። እስከ መቶ ቢሊዮን ድረስ ለትግራይ ያለዋል። የአማራ ክልል ግን ለህክምና የወጣበትን 10,000 መከላከያ በአማራ ክልል ሆስፒታሎች እና ጤና ጣቢያዎች ታክመው ለዚያ እንኳን የመድኃኒትና የተኛበትን የአልጋ የሰርቪስ መመለስ የሚገባውን መቶ ሚሊዮን መመለስ አቅቷቸው መቶ ሚሊዮን ለጌቶቻቸው እናንተ ወርቆች ናችሁ ሞተሮች ናችሁ ሲላቸው እንደነበረ እርግጥ ነው ከበረንዳ ወጥተው ያመጡት እነሱ ናቸው፣ ባለውለታ ናቸው። ግን ይህን ያህል ያፈሰሰበት ነው። ስለዚህ ኢኮኖሚው ከመጠን በላይ ሙቷል። አብዛኛውን ኢኮኖሚ ለኦሮሚያ ትምህርት ቤቶች፣ መስኖ ስራ፣ ትራክተር እደላ፣ መንገድና ድልድይ ለመሳሰሉት ስራዎች ነው ሲውል የከረመው። የአማራ ህዝብ ግን በደሙና በገንዘቡ የዋጀለት ጦርነት ነው ይሄ ጦርነት። ስለዚህ የከባድ ጦር መሳሪያዎች መውደም የህወሓት ኦህዴድ በሚስጥር መደራደር፣ ራሱ ኦህዴድ እና ህወሓትም በሚስጥር ሲደራደሩም እንደቆዩ የሚሰሙ ነገሮች ነበሩ። አሁን ዝም ብሎ በግልጽ ሲወጣ አንደኛውም ቢ ይላል ሌላኛው ደግሞ እደራደራለሁ ሲል እየሰማን ቢሆንም፣ ግን በሚስጥር ሲያደርጉት የቆዩትም መሰረታዊ ነገሮች ወደፊት ይወጣል። ወደፊት ለምሳሌ ከዶክተር አብርሃም ጋር ያደረጉት ሚስጥር ነው። ለህዝብ ይፋ ያልሆነ ተወካዮች ምክር ቤት፣ ሚኒስትሮች ምክር ቤት ያልወሰነው ግለሰቦች አብይና የተወሰኑ ግለሰቦች ወስነው ያደረጉት ግንኙነትና ያ እንዲጻፍ አድርገው ወደ እርቅ መንጣት አለብን ጦርነቱን ብናስቆም ይሻላል ያሉበት ሁኔታ ነው የተፈጠረው። እና ዓለም አቀፍ ጫናው ምናምን የሚለው ነገር ለዓለም አቀፍ ጫናማ ጆሮ ዳባ ልበስ ብለው ትተውት ነበረ። የዓለም አቀፍ ጫናው አይደለም። ዓለም አቀፍ ጫናው በተጓዳኝ ቅድም የጠቀስኳቸው መሰረታዊ ችግሮች እነሱ የማይወጧቸው ትልቅ መከራዎች ሆነው ስላገኟቸው ብቻ የገቡበትና ወደዚህ ውሳኔ ህዝብ ሳያቅ ምክር ቤቱም ራሱ ሳያቅ። ለነገሩ ምክር ቤቱ አወቀም አላወቀም ከጭብጨባ ባለፈ የሚሰጠው ማስተያየት የለም። ዞሮ ዞሮ ግን በዚያ መልክ የተከናወነ ነው ብለን ልንወስደው እንችላለን።
በጣም ጥሩ አቶ ያለው፣ በጣም በሰፊው ነው የገለጽ። በእውነት ሁሉን ነገር ያጠቃለለ ነው። የተጠቃያ ብይም ሴራ እንዳለበት የኦፒዲዮም የሌሎቹም አሁን እንግዲህ ሌላው ሀቁ በአማራ ላይ መጥቶ የፈጠጠው ችግር ነው ያለው። ሰራዊቱን ያውጥቶ የወጣው ወጣል የተማረከው ተማርኳል ማለት ነው። በዚህ በግንባር በኩል እንግዲህ ብለን ብንለው በራያና በሌላው ማከባቢ በወልቃይት እንኳን ተደመጠም በራያና በዛ አከባቢ ጦርነቶች እየተካሄዱ ነው ይባላል። እየመጡም እየተተናኮሱ ነው። የለየለ ጦርነቱን ተካሂዷል ሰሞኑን ተብሏል። አብይ ይሄንን ኃይል አይመስጣት የማደራጀትና ተጥቀ ማቅረብ ነገር ሐሳብ ያለው አይመስልም። እና ከዚህ አንፃር እዚህ የአብይ ትግራይ ለቅቅ ያለው የሚለው ነገር በራያና በወልቃይት በኩል ያለው ሁኔታ ምን ጉዳይ ገጥሞ ምን አይነት ሁኔታዎች ላይ ሊደርስ ይችላል ብለህ ትገምታለህ?
ይሄ የአማራው ጣፈንታ ምን ሊሆን ይችላል በሚለው በዝርዝር ብናየው ይሻላል። መጪው የአማራው ጣፈንታ እጅግ አስከፊ ነው የሚሆነው። አሁን በራያ የተጀመረው ጦርነት በወልቃይትም ይቀጥላል። ለምሳሌ የተከዜ እንድልይ ህወሓት አፍሶታል የሚል ዜና የሚያስነግሩ የመንግስት ወኪሎች ናቸው ወይም ስለ ጦርነቱ በቂ መረጃ የሌላቸው እውቀትም የሌላቸው ሰዎች ናቸው። ድልድዩን ያፈረሰው ራሱ የአብይ መንግስት ነው። ምክንያቱም የዚያ ድልድይ አስፈላጊነት ለህወሓት ነው እንጂ ለአብይ አይደለም። ያ ድልድይ ቢኖር ለኦሮሞዎቹ መንቀሳቀሻ፣ ለጦርነት ለመሰማራት መንቀሳቀሻ፣ እርዳታ ለማጓጓዝ መንቀሳቀሻ፣ ወልቃይት ውስጥ ያሏቸው ትግሬዎች መረጃ የሚሆን ትጥቅ ይዘው ወደ መሀል ትግራይ ለመሄድና ከመሀል ትግራይም ወደ ወልቃይት ተንቀሳቅሶ ጦርነቱን ለማስፋት መንቀሳቀሻ ነው። ስለዚህ ምንም ምክንያት የለውም አሁን ህወሓት ያንን ድልድይ ሊያፈርሰው። ለምሳሌ ምክንያቱም ለሱ ነው ትልቁ ጠቀሜታ። መጀመሪያም ሲሰራ ያ ድልድይ በነ ራስ መንገሻ ስዩም ዘመን እነሱ ናቸው እንግዲህ በኮሚቴነት እና የተወሰኑ ደጃዝማቾች ናቸው ያሰሩት፣ ከራሳቸው አንደበትም ሰምቻለሁ በዛን ዘመን። እና ይህንን ድልድይ ሲያሰሩት ራሱ የትግራይ ህዝብ መጥቶ ሰርቶ እንዲበላ ወልቃይት እና ጠገዴ ሰርቶ ለመብላት በሚመጣበት ጊዜ በውሃ እየተወሰደ የተለያዩ ችግሮች እየደረሰበት ነው። በሌላ በኩል የተለያየ እህል እና ሌሎች ነገሮችም እንዲቀርቡለት እየተባለ ተሰራለት ነው። ስለዚህ መታሰብ ያለበት ጦርነቱ በዛ ማቅጣጫ ይሄዳል። አሁን ይሄ ድልድዩ እንዴት ፈረሰ? 1000 ግራም ወይም 1 ኪሎ ግራም ቲኤንቲ ወይም ፕሮታይል ናይትሬት የሚባል ፈንጂ ተጠቅመው ነው ያፈረሱት። አንድ ቦታ ላይ ስብር ብሎ እንዲወድቅ ማለት ነው የተደረገው። ምክንያቱም የህወሓት ግስጋሴ እንደማይቆም አውቀውታል። ይሄ ግስጋሴው ከቀጠለ የአብይን መንግስት ከስር መሰረቱ ሊያጠፋው ነው፣ አዲስ አበባ ድረስ ሊደርስበት ነው። አሁን ሰራዊቱን ወደ ኋላ አምጥቶ በወልቃይትና በራያ ግንባር እንዲሰፍር ያደረገው ትግራይን ለመገደብ ነው። አሁን የህወሓትን ሰራዊት ለመገደብ ነው፣ ሌላ ዓላማ የለውም። ምን ይሰራል እዚህ ቦታ ላይ? ምን ይሰራል? ምን ዓላማ አለ? ሱዳንን ለመግጠም ነው በቃ የትግራይን ጦርነት እቺ ሱዳንን ለመግጠም ነው ብሎ ያወራው ነገር አለ? በፍጹም ሰራዊት መቻጣና መጀመሪያ ስለፈረሙበት ነው ለሱዳን የጎንደርን መሬት የሰጡ። መቼም ቢሆን ከሱዳን ጋር ደግሞ ጦርነት አይገጥምም። ራሱ ፈቅዶ አይደለም እንዴ ያስገባቸው? የሀገሪቱ መሪ አይዋሽ፣ የሱዳን መሪ አምኖ ነው የተናገረ አብይ ነው የፈቀደልን ብሎ እንዳ። ይሄ በጣም አታላይ ዱርዬ ልጅ ስለሆነ እውቀት አለመኖር አንድ ነገር ነው፣ ግን በውሸት ውሸታም ቢሆን መኖር ድራማ እየሰሩ መኖር ግን ለሀገር መሪ ቀርቶ ለቀበሌ ሊቀመንበር ብቁ የሚያሰኝ ነገር አይደለም። እና በሁሉም ግንባሮች ይቀጥላል ጦርነቱ። ምክንያቱም አንደኛ የትግራይ መሰረተ ልማት ወድሟል፣ በሻቢያም ወድሟል፣ በአየርም በሮኬትም እንደዚሁ ወድሟል፣ በድሮን በምናምን ወድሟል። በሌላ በኩል መበቀልን ይፈልጋሉ። በሌላ በኩል ያልተቋረጠ የኢኮኖሚ ምንጭ የሚሆናቸውን ኢትዮጵያን ደግሞ በተለያየ መንገድ ሊጠቀሙባት ይፈልጋሉ። ቢያስፈልግም ደግሞ ኢትዮጵያን በመምራት በቀጣዩ ሌላ ዘረፋ ማስከተል፣ አለበለዚያ ደግሞ እነሱም የሚመስል አሻንጉሊት መትከል እና ኢትዮጵያን በታትም ደግሞ ታላቅ ትግራይ ልጅ የመመስረት ጉዳይ ሊሆን ይችላል። እና ዞሮ ዞሮ በራያ ግንባር ያለው ጦርነትም በተለያየ ጊዜ ተሞክሯል፣ አሁንም ይደረጋል። አሁን ቢደረግ በስፋት አስበውበት ቢገቡ ቆሞ የሚገድባቸው የለም። አንድ ጊዜ ሽንፈት የገጠመው ሰራዊት በየትም ዓለም ቢሆን አንድ ሽንፈት የገጠመው ሰራዊት ከዚያ በኋላ ድፍረትና ወኔ አግንቶ መልሶ ተቋቁሞ መከላከል የሚያስችል ወታደራዊ ቁመና ይዛል ብለን እንዳታስቡ። በመጀመሪያ መሪዎቹ ራሳቸው አልተቀየሩም፣ እነዚያው መርኮኞች ናቸው። አንድ ዙር ዋጫት ቆሞ ከምርቃና በኋላ ይናገር ኬነት የነበረ ልጅ ነው እንግዲህ የሚነግረን ይሄ ባጫ ደብር ኬነት የነበረ ልጅ ያኛውም ቢሆን የነብረት ክፍል የነበረ ደብረዘ የታየረ ወለድ ግቢ ውስጥ የነብረት ክፍል የነበረ ልጅ ይሄ ነው እንግዲህ ያስታውሳል ንብረት ክፍል ሆኖ አቆ እና እነዚህ የሚመሩት ሰራዊት አሁን ምን ሊሆን ይችላል? የት ሊያደርሰን ይችላል? እና በሁሉም ግንባሮች ይቀጥላል ብለን ብንወስደው በቂ ነው። አሁን ይችን መሞከራቸውን እንደ ትልቅ ነገር እንዳናየው ያስፈልጋል። ጦርነቱ እየሰፋ ማስፋፋትን ደግሞ ይጭሩበታል። ትናንት ሻዕቢያ ኤርትራ ውስጥ ብቻ ጦርነት በማድረጋችን እኛው ተጎዳል፣ ሁሉም እኛ ላይ ብቻ ጦር መሳሪያውም የሰው ኃይሉም ሁሉም እኛ ላይ ተረባርቧል፣ ለዚህ ነው ለውጥ አላመጣን ሲል ህወሓትን መሰረተ። ህወሓትን መስርቶ ደግሞ ጦርነቱ ከኤርትራ ወደ ትግራይም እየሰፋ ሲሄድ የቀድሞ ሰራዊት አባላት ደግሞ ወታደራዊ ይዞታቸው እየሰፋ እየተበተኑ ሲሄዱ ህወሓትም እንደገና ወደ ማህል ሀገር አስፊው ነው ያለው። ህወሓትም ወደ ማህል ሀገር አስፋው ይህንን አስፋ መሰረተ። ከዚያ ኦዴድ ተመሰረተ፣ ሌሎች የፖለቲካ ድርጅቶች ተመሰረቱና ጦርነቱ ወደ ማህል ደግሞ ሄደ፣ ወደ ኦሮሞም ወደ አማራም ወደ ምናምን። በዚህ ስልት ለድል በቅተዋል። ስለዚህ ጦርነቱን እያስፋፉት ይመጣሉ። በእነዚህስ በምን ያስፋፉታል? የቅማንት ኮሚቴ የሚሉት ኃይል አላቸው። በሱ አማካኝነት ከዚያ ውስጥ የራሳቸውን ጦር እየሰገሰጉ ጦርነቱን ያስፋፉታል። በራያስ በኩል በሌሎች እየተጠቀሙ ያስፋፉታል። በአፋር ሊሆን ይችላል፣ በአገው ሊሆን ይችላል፣ በሌሎችም እንደዚሁ ውሳዊ ፍላጎታቸውን እየቀሰቀሱ ጦርነቱን በሌሎች ብሔሮችና ህዝቦች ምክንያት እያደረጉ ጦርነቱን ያስፋፉታል። ጦርነቱ ይቀጥላል እንጂ የሚቆም አይደለም፣ በትግራይ የሚቆም አይደለም። ትግራይን ከዚች በኋላ ደግሞ መልሶ ሊወር የሚችል ሊያንበረክክ የሚችል የጦር ኃይል ልትመሰረት ከሆነ ሌላ መንግስት፣ ኢትዮጵያዊ መንግስት፣ በተለይ ደግሞ የአማራ ህዝብ የሚመራው መንግስት ከተፈጠረ ብቻ ነው። እንደዚህ እኮ ጦርነት ትንሽ ውጥረት ውስጥ ሲገቡ የሚሸሹ የሚፈረጠጡ ናቸው። እንደምንም የመንግስቱን እጣ ፈንታ የሚደርስበት ልጅ እኮ ነው ይሄ ነገር የሚሮጥ እኮ ነው ጥሏል። እና ጦርነቱ የሚሰፋ ነው የሚቆም አይደለም፣ ይቀጥላል። አንድም ቂም ቋጥረዋል፣ በሁለተኛ ደረጃ ደግሞ የወደመባቸውን መሰረተ ልማት ከቀሪው የኢትዮጵያ ህዝብ ዘርፎ ከ83 ጀምሮ ሲዘረፍ ሲጫን የነበረው እህል ቡና፣ ሲጫን የነበረው ማዕድን፣ ሲጫን የነበረው ሌላ ነገር በሙሉ እየተጫነ እንዲሁ ይጓዝላችሁ ይሆንባል። ያለበለዚያ የህልውና ስጋት ነው። የትግራይ ህዝብ የሚበላው ሲያጣ እየዘረፉ ስላበሉት ነው የአስተሳሰብ ቁራኛ የሆነው። ስለዚህ እየዘረፉ በማብላት የትግራይን ህዝብ የእነሱ አስተሳሰብ ተሸካሚ ማድረግን ይፈልጋሉ። እና ቀደም ሲል በህወሓትና በኦህዴድ በሱዳን ግዛት አልባ የመሆኑ ሁኔታ ያየነው ነው። አሁን ለምሳሌ ጎንደርን የምታየው ነው። ጎንደር በቅማንት ኮሚቴ በኦህዴድ ራሱ ኦህዴድ እጁን ያስገባበት በህወሓት አማካኝነት ሁልጊዜ ጦርነት ያልተለየ ሆኗል። ሰሜን ጎንደር ከዚህ በኋላ እየሰፋ የሚሄድ ነው ነው። ሌላው ያልተቋረጠ ወረራና ጦርነት ይካሄድበታል፣ ምንም ጥያቄ የለው። ያንን ለማድረግ ሰፊ ዝግጅትና ህልም እንዳላቸው ከድሮ ጀምሮ የሚታወቅ ነው። አሁን ያለሙት ነገር አይደለም። የኦህዴድ እና የህወሓት የየራሳቸው ሀገር የመመስረት ፍላጎትም አለ። ሁሉም ይህንን የምታየው ጦርነት የ7ና የ8 ወራት ጦርነት እየተካሄደ ኦሮሚያን ያለሟት ነበር በሰፋት። የአማራ ክልልስ በሽልማት ነው የሚጨርሰው። እና ለእነሱ ደጅ ለመቅናት መጠጥና ምግብ እያያዘ ሞሰብ እያቀረበ ነው ያይቴ ነው። መሪ የለውም አማራ። እነዚህን መሪዎች ማጥፋት ነው ያለበት፣ በየወጡበት በየደረሱበት እነዚህን ጭንቅላታቸውን እያፈረሱ። አሁን አማራ በፋኖ አማራ ጫካ በገባ ሰው ነው መመራት ያለበት፣ በባዕዴን አይደለም። ጦርነትና ችግር ውስጥ ስለገባን ተባብረን ከእነሱ ጋር እንስራ ነው። እነሱ ትናንትና ለህዋ ሲሸጡን ኖሩ፣ ዛሬ ለወደድ እየሸጡን ነው። ሰው የለበትም። ስለዚህ ሰው ስለሌለ ሰው ስላልሆኑ እነዚህ መጥፋት ነው ያለባቸው ከስር መሰረታቸው። ከሁሉም ክልሎች የአማራ ህዝብ የመፈናቀል እድሉ ሰፊ ነው የሚሆነው ከዚህ በኋላ። አሁንም ሰሞኑን እየተደረገ ነው፣ እያፈናቀሉ ነው። ያፈናቀሉትን ወደ እርሻ መመለስ አቅቷቸው ወደ አማራ ክልል ሄደው እንኳን ራበን ሲሉ ከመተከል አካባቢ ተፈናቅለው አንድ ሳምንት የሆናቸውና ወራት የሆናቸው ሰዎች ሄደው ሲጠይቁ አይ ለእናንተ ምንም ቀለብ የምናቀርብበት ነገር የለም፣ የቀን ስራ እየፈለጋቸው ስለሆነ ያላቸው የአማራ ተወካዮች አይደለም የአማራ ጣላቶች ናቸው የተሰባሰቡት ባህር ዳር እነዚህን እያሳደዱ መምጣት ነው እንጂ ተንበርክኮ መለማመጥ አይደለም የትግራይ ህዝብ እኮ የትግራይ ህዝብ ተኩሶ ስለሚመጣ የጠላውን ስለሚጎዳ አንድነቱ ከፍተኛ ጥንካሬ ያለው ህዝብ በመሆኑ ነው መንግስትም ሌላውን ብሄር ተንበርክኮ የሚለምነው የአማራ ህዝብ ግን ሲያለቀስና እንባውን ሲጠርግ ነው የሚኖረው አይደል በዚህ ምክንያት ኦህዴድ ምን አቀው ሌላው ቀርቶ ሻንቅላ ላቀው ሌላውም ህዝብ ላቀው በቃ የሱን ድምጽ ማን ይሰማዋል ስትተኩስ ትሰማለህ ካልተኩስ ግንባን ስትጠርግ ተንበርክከ ስትነምን ጊዜው ያለው ወይም ታልቃለህ ስለዚህ አማራጩ ያ ነው ከዚህ በኋላ የትግሬ የሱዳን የኦሮሞ የሁሉም የጦርነት ማዕከል የሚሆነው አማራ ነው የሚሆነው አማራ ይሆናል ምክንያቱም ወሎንም ለማጠቃለል በኦነግ ሽፋን እየተደረገ የኦህዴድ ልዩ ሰራዊት ሲተኩስ ይኖራል የትግራይ ህዝብ ሲተኩስ ይኖራል ሌላውም ሲተኩስበት ይኖራል ሌላው ሁሉም አቅም ያለው ሁሉ አሁን ጅቡቲም አፋር ተፈልጋለች ሌላው ሶማሊያ ኦጋዴን ይፈልጋል በኒሸንጉልን ቀደም ሲል እንደነገርኩ እና በኋላም በተግባር እንዳየው ሱዳኖችም ይፈልጉታል ኦሮሞዎችም ይፈልጉታል ጋምቤላንም እንደዚሁ አማራንም አንተ ከማንተነ አንተ አቀውን እያሉ ከፋፍለውታል አማራ ተባለውን በታትም ደግሞ ከጥቀሙ ጫረውታል እሱ ተኝቷል እሱ ተኝቶ ያያያቸው ነው ተኝቶ ያያያቸው ነው ሌሎቹ ግን እየሰሩ ነው ብትነግረውም የሚሰማ አይደለም ምክንያቱም ኦሮሞዎቹ ሲነግሩት ትግሬዎቹ ሲነግሩት ገዢዎቹ ሲነግሩት የሚገሉ የሚያስጨፈጭፉ ሲነግሩት ይሰማል የራሱ ሰዎች በራሱ አንደበት ሲገልጹለት ግን አይሰማም ጆሮ ዳባ ልበስ ጆሮ ዳባ ልበስ ብሏል ግን ይጣፋል ምን ጥያቄ ነው አንዳንዶች አሉ አሁን እግዚአብሔር የትዶብን ኢትዮጵያ እኮ የተፈጠረችው በልዩ አምላክ ነው ምን ልዩ አምላክ አላት 3000 ዓመት ሙሉ አቆ የሚኖርስ ባደንደክ ልዩ አምላክ ቢኖራትም አሜሪካም እንዲያል ተመሳደቀች ልዩ አምላክ አሁን ለአንዲት ደሴት ለአንዲት አካባቢ የተለየ አምላክ እንዴት ይፈጠርለታል በአምላክ ማመን ሌላ ነገር ነው ንጻነትን መፈለግ ሌላ ነው መታገል ሌላ ነው አለመታገልና ዝም ብሎ ባርነት መቀበል ደግሞ ሌላ ነገር ነው እንጂ ሃይማኖትና አይዲዮሎጂን እያጣቀሱና እያገናኙ ያልሆነ ተስፋ መሰነቅ ድንቁርና ነው ስለዚህ አማራ በነገራችን ላይ አማራ ጀግና ነው ለጦርነት ከተባለ ጀግና ነው ሉዓላዊነትን በመጠበቅ ረገድ ምንም ደስታ የማይወጣለት እንከን የማይወጣለት ህዝብ ነው በኢትዮጵያ ታሪክስ በኢትዮጵያ ታሪክ አይደለም በአፍሪካ በጣም ተዋጊ የሚባለው ህዝብ አማራ ያማራ ህዝብ ነው በታሪኩ ልምድ ወስዶበታል ለ3000 ዘመን ሲዋጋ ኖሯል ከውጭ ኃይል እርስ በርሱ ሌላው በሌላ በኩል ደግሞ ታሪኩ ተረቱ ዘፈኑ ቀረቶ እነዚህ በሙሉ ጀግና እንዲሆን የሚቀሰቅሱ ናቸውና ያማራ ህዝብ ጀግና ነው ግን ብልህ አይደለም አይ አንዱ ችግር ያማራ ህዝብ ጀግና ሆኖ ያለ ግን ብልህ አይደለም ጦርነትን ያስተማራቸው የትግራይን ሰው አማራ ነው ጦርነትን ያስተማረው ለኦሮሞ ህዝብ አማራ ነው ለሌላው አማራ ነው ያስተማረው ግን የጦርነቱን ውጤት ነጥቆ ደግሞ ለስልጣን የሚበቃው ትግሬና ኦሮሞ ነው ሌላው ነው ምክንያቱም ብልህ አይደለም እሱ ከተዋጋው በቂ ነው ከዚህ በላይ ስልጣን የለኝም ከዚህ በላይ ኃላፊነት ራእይ የለኝም ግብ የለኝም ብሎ ያስባል አይ ብልህ አይደለም እሱ ያጨደውን እሱ የዘራውን እሱ የሰበሰበውን ተጠቃሚዎቹ ሌሎች ናቸው እዚህ ላይ ነው ችግሩ ለዚህ ነው ባለፈው ጊዜ ከ3 አመት በፊት እሱ የሞተለትን እሱ መስዋዕትነት የከፈለበትን እሱ ብዙ መከራውን ያየበትን ህዝባዊ ትግል አሳልፎ ለኦህዴድ የሰጠበት እርግጥ ነው ሮኛ ወክለናል የሚሉ ሳይወክላቸው ወክለናል የሚሉ ነገዱ ናቸው በስጦታ መልክ ያስተቀሙት ስለዚህ አማራ ጀግና እንጂ ብልህ አይደለም ለዚህም ነው ለ103 አመት ያህል እሱ ይዋጋል ሌሎች ይመሩታል ጸረ አማራ ሆኑ ሰዎች ይመሩታል 103 አመት ሙሉ በየዋህነት በጠላቶቹ ሲመራ የኖረ ህዝብ ነው ግን እነሱ ነው ነው ሲያሞግስ ይኖር አሁን መንግስቱ ኃይለ ማርያምን የሚያሞግሰው አማራ ነው ኦሮሞን ስለ ኦሮሞነት ይሄን መሰረት የጣለላቸው እኮ እሱ ነው በመሰረት ይሄንን አሁን ያለውን የኦህዴድ መሰረት የሆነ ግን መሰረት የጣለው መንግስቱ ኃይለ ማርያም ነው በመንግስቱ ኃይለ ማርያም ስር ያሉ በሙሉ ኦሮሞዎች በሙሉ የዚያ መንግስቱ ልክ እንደ አብይ መንግስት አሁን በሙሉ ኦሮሞዎች ነበሩ ተከላካዩ ኦሮሞ ጀነራሎቹ ኦሮሞ ካድሬዎቹ ኦሮሞ ኢሰፓዎቹ ኦሮሞ አስተዳዳሪዎቹ ገዢዎቹ ደህንነቶቹ ሁሉም ኦሮሞ እንደዚህ አድርገው ተጫውተውበት ሄዱ ምክንያቱም እነሱ በመቋጫው ሰዓት በጣም አስቸጋሪና ፈታኝ ጊዜ ውስጥ አታገኛቸውም ሾልከው ሲያመልጡ አትይዛቸውም በጣም ከባድ እንትኖች ናቸው ልምዶ የላቸውም እንደዚህ አይነት ውስብስብ አማራ ሲሆን ግን ሽጉጥ መጠጣት የሚባል አለ። እነሱ ጋር ሽጉጥ አይደለም፣ የጠጅ ብርሌ ነው የሚጠጣው። የብርሌ ጠጅ እና እንደዚህ አይነት ነው። ስለዚህ ለአማራው ይጠቅመዋል ብዬ የማስበው ምንድን ነው? በህዝባዊ አመፅ አሁን ስልጣን መረከብ ነው። በቃ ቤተ መንግስቱን አማራ እስካልያዘው ድረስ ኢትዮጵያ ህልውናዋ ተጠብቆ የአማራ ህዝብ ነጻነት ተከብሮለት ሊቀጥል አይችልም። በፍጹም አይችልም። ኦሮሞን አስቀምጠን አይተነዋል። በመንግስቱ ኃይለማርያም ጊዜ አይተነዋል እኮ። በመንግስቱ ኃይለማርያም ጊዜ እኮ ነው አማራ ከደቡብም ከኦሮሚያን ሲፈናቀል ሲገደል የነበረ። ይህን እኮ መርሳት የለብንም። ስለዚህ ኦሮሞን መርቶን አይተነዋል። ጨፍጭፎናል። ከሀገሪቱ አባሮናል። ትግሬን መርቶ አይተነዋል። ሙልጭ አድርጎ አጥፍቶናል። ስለዚህ አማራ ራሱን መምራት መቻል አለበት። እሱ ሲመራት ሚዛናዊ ነው። ህዝቡ ራሱ በተፈጥሮ ሚዛናዊ ነው። ራሱን ጎርቶ ለሌሎች መኖር ይፈልጋል፣ ይችላል። ስለዚህ እሱ ሲመራት የሁሉም ነጻነት፣ የሁሉም የፖለቲካና የኢኮኖሚ ተሳትፎ እኩል ይሆናል። ዓለም አቀፍ ዲፕሎማሲውም የተሻሻለና በጥሩ ሚዛን ላይ ይሆናል። ለምሳሌ በአፄ ኃይለ ሥላሴ ጊዜ የነበሩ ሰው ናቸው እንግዲህ በጣም ትልቅ የሆኑ ሰው 5000 ብር ተበድረው ግን ደርግ ሲያስራቸው ያችን 5000 ብር ሳልሞት ክፈሉልኝ እኔን እየተመላለሳችሁ ከምጠይቁኝ ነው ያሉ። 5000 ከባንክ የተበደሯት ክፈሉልኝ፣ እግዚአብሔርም ዘንድ ያስጠይቀኛል፣ ስሜን መርከስ የለበትም ነው ያሉ እሳቸው። ዛሬ ግን ቢሊዮኖች እየዘረፉ የተቀመጡ ኦሮሞዎች የተቀመጡ ትግሮች እናያየ ነው። ስለዚህ ስለእና የተሟላ ህዝብ ነው ማለት ትችላለ፣ ግን ሞኝ ነው ብላ አይደለም። ስለዚህ ፋኖ ልዩ ኃይል ሚሊሻ መከላከያም ውስጥ ያለ አማራ ከፊሉም ወደ ጫካ ከፊሉም በከተማ ያሉትን መንግስታዊ የፖለቲካ ተቋማትን መረከብ መቻል አለበት፣ መያዝ መቻል አለበት። ጀነራል አሳምነው ጽጌ ጀምሮት የነበረው እውን ማድረግ ያስፈልጋል። ብአዴንን ትምጥ ማጡን አጥፍቶ በተለዩ የፋኖ መሪዎች ክልሉ መያዝ አለበት፣ ቀጥሎም ደግሞ ፌዴራል መንግስቱ መያዝ አለበት። ከተሞችንም ጫካውንም በፋኖነት መያዝ መቻል አለበት። አለበለዚያ ግን በሁመራ አቅጣጫ በራያ አቅጣጫ ፋኖ ሄደ ተሰለፈ ምናምን እሱ ትርጉም የለውም። ከዚያ የተሻለ ትርጉም ሊሰራ እየቻለ ለምን ሄዶ እዛ ይወዘፋል? ከዚያ የተሻለ ትርጉም ሊሰራ ከሆነ ሚሊዮኖች አማሮች መሪ ፈልገው እየተጠባበቁ ባሉበት በዚህ ወቅት ጫካ ገብተህ ወይም ደግሞ የመንግስትና የህዝብ ተቋማትን ተረክበህ የመገናኛና የነዚህ የሚዲያ ተቋማትን በእጅህ አድርገህ ህዝባዊ አመፅን ማቀጣጠል ስትጀምር አማራ ነጻ ያወጣል። ከዚያ ውጭ ግን ትርጉም የለም እና የከተሞች ወረራ መደረግ አለበት። እነዚህ መከናወን አለባቸው ነው ምለው ጨርሻለሁ።
በጣም ጥሩ። የአማራው ራሱ ማየትና በራሱ ላይ ቆሞ መፍትሄው መፈለግ አለበት መሻት ከመፍትሄው እንዳልከው ይሄን አይነት ትርምጃዎችን የገለጽካቸውን ካልተወሰዱ ድረስ ያው ዘላለማዊ እልቂትን ነው የምናስተናግደው ማለት ነው። ሌላ እስቲ በዚሁ በቅድም ነካርጌው አንተም ያው አልፈዋል የዚህን የውጭ ኃይልን ጣልቃ ገብነት ማቃለል እንችላለን እንዴ? አሁን ሰሞኑን በተባበሩት መንግስታት ውስጥ ውይይት ተካሂዶ የሶቪየት ህብረትና ቻይና ናቸው እንግዲህ በቤት ወንትን ይሻሩት። ግን አሜሪካ እና የመን ሲፈርሱ ዝም ብለው ተመልክተዋል። ሲሪያን ሄደው አፍርሰዋል። አሁን ጣልቃ ገብተው ትግራይን የወያኖችን ለማዳን አላማ ያላቸው ይመስለና ይሄንን የተሰበጣጠረ የግብጽንም ፍላጎት ለማሟላት የሚያደርጉት ተጽዕኖ እነዚህ መሳሰሉትን እንዱ በቸልተኝነት መመልከት እንችላለን። ያለው ተጽዕኖ ምን ከወያኔ ጋር እና ከአብይ ጋር መሰበጣጠር የለውም እንላለን?
አለው፣ ሰፊ ግንኙነት አለው በዚህ ዙሪያ። ምክንያቱም ለምሳሌ ሰሞኑን የሱዳን እና የግብጽ መንግስታት የአየር ግንኙነት ከትግራይ ጋር ማድረግ እንፈልጋለን ያሉበትን ነባራዊ ሁኔታ አለ። ይሄንን በአንድ በኩል ስንመለከተው እነዚህ የታሪካዊ ጠላቶቻችን ወደ አንድ የመምጣት የፍላጎት መዛመድ እና በዚች ቀውጤ ጊዜ የመተሳሰር አደጋ እንዳለ የሚያሳይ ነው። በአውሮፕላን መገናኘት ማለት ትጥቅ ማቅረብ ነው፣ ስንቅ ማቅረብ ነው፣ መረጃ ማቅረብ ነው፣ መተባበር እና አንድ ላይ ሆኖ ምስራቅ አፍሪካን እነሱ በሚፈልጉት መንገድ ለማድረግ ማቀድ ነው። እነዚህ ታሪካዊ ጣላቶች አሁን ከትግራይም ጋር ለዘላለም የምናደርገው ጦርነት የሰው ኃይልና ኢኮኖሚ ሲናፈስበት ኖራለን እንጂ ከትግራይ ህዝቡ እንኳን ገብሮ የራሱን እንኳን አመታዊ በጀት የማይሸፍን ህዝብ ነው። የኢትዮጵያ ህዝብ ግን ጅል ነው። ሁልጊዜም እየቆሰለ ትግራይ እንዳትሄድብኝ ይላል። ማይለው ነገር የለው። ምን ጥቅም አግኝተህ አልሰጥለው ምንም። አሁን የመሬት ስፋት አይደለም የሚያስፈልገው፣ ከጠቀሜታ አንጻር ነው መመዘን ያለብን። ከመሬት ስፋት አንጻር ስናይ ሲንጋፖር ምንም አይደለችም። በጣም ትንሽ ደሴት፣ በጣም ትንሽ ቦታ፣ ግን ኢኮኖሚዋን ማየት ይቻላል። ኢኮኖሚዋን 10-15 ሀገራት እንኳን አንድ ላይ ተደምረው የማያገኙትን አመታዊ ገቢ የሚታገኝ ሀገር ሆናለች። እና በመሬት ስፋት ብቻ የሀገርን እድገት እና ሉዓላዊነት ማረጋገጥ አይቻልም። ትልቁ ነገር ግን ሁል ጊዜ ሰላምን አግኝተህ ኢኮኖሚህ ለሰላምና ለልማት እንጂ ለጦርነት የማይወስድ ሲሆን ብቻ ነው። በሌላ በኩል ደግሞ ህዝብህን እንደ ሪሶርስ፣ እንደ ሀብት፣ እንደ አስፈላጊ ሀብት መጠቀም የሚያስችል አይነት ፖሊሲ ያለው መንግስት ሲፈጠር ነው። በሌላ ፖለቲካዊና ኢኮኖሚያዊ እኩል ተሳትፎ የተረጋገጠበት የሰው ልጆች መብትና ነጻነት እውን የሆነበት መንግስትና ህገ መንግስት አገር ስትኖር ነው። ከዚያ ውጭ ግን አፍሪካን በሙሉ ግን ይዘው ምን ያደርጋል? የድሪቶ ብዛት ነው የሚሆነው። እና እነዚህ ሶስቱም ታሪካዊ የአማራ ጠላቶች ናቸው። እነዚህ ሶስቱም የየራሳቸው የሆነ ግን የሚያመሳሰላቸው አይነት ፍላጎት አላቸው። የመሬት ፍላጎት አላቸው። ሶስቱም የተመሳሰለ የሱዳን ከአማራ መሬት ብዙ ትፈልጋለች። ትግራይ ከአማራ መሬት ብዙ ትፈልጋለች። ይሄ አመሳሰለ። ሱዳንና ግብጽ የአባይን ተጠቃሚነት ያለ ገደብ እውን ማድረግን ይፈልጋሉ። ሶስቱም ኢትዮጵያ ፈርሳ በኢትዮጵያ ፍርስራሽ ላይ ደግሞ እነሱ ተጠቃሚ መሆንን ይፈልጋሉ። ሶስቱም ኢትዮጵያ ውስጥ ጠንካራ መንግስት እንዳይኖር ለነሱ የሚመች አሻንጉሊት እንዲሆን ወይም ደግሞ ተበታትነው 10-20 የጎሳ መሪዎችና አገር እንድትሆንም ይፈልጋሉ። ስለዚህ የአባይን ምንጭ ግሽ አባይን ወይም ሰከላል ጨምሮ እስከዚያ ድረስ እነሱ የሚፈልጉትና በእነሱ ቀጠና ስር የሆነ አባይን ሙሉ በሙሉ የሚቆጣጠሩበት ነባራዊ ሁኔታ እንዲፈጠርላቸው ይፈልጋሉ ሱዳኖች፣ ግብጾች። ይሄ ካልተደረገ በስተቀር ጠንካራ መንግስት ወደፊት ሲመሰረት በአባይ ውሃ ላይ የተመሰረተው ህይወታችን ያከትምለታል ብለው ያምናሉ። ለዚህም ነው በኦርቶዶክስ እምነት ውስጥ የግብጽ ፓትርያርክ የግብጽ ጳጳሳት ካህናት በመጡ ቁጥር በኢትዮጵያ ላይ የበዓላትና የአጽዋማት ብዛት አሸክመውን የሄዱት። ራሳችን እንዳንችል ሰርተን እንዳንበላ ጠንካራና በራሱ የተማመነ ህዝብ እንዳይፈጠር፣ ቀስ በቀስም አባይን እንዳይገድብ እንዳስፈላጊነቱ። አባይን መገደብ አንድ ነገር ነው፣ ግን በርካታ ገባር ወንዞችን እኮ በመገደብ አባይንም ከጥቅም ውጭ ማድረግ የሀገሪቱንም ደግሞ በመስኖ ሰፊ ልማት መዘርጋት ይችላል። ራይ ላለው መሪ ያ ሰፊ ነገር ነው። እኔ አስታውሳለሁ በደርግ ጊዜ ከፍተኛ የመስኖ ልማት የታቀደበት በዚያም ላይ ሰፊ ጥናት ተደርጎበት ገንዘብ ፈሶበት የተቀመጡ ሰነዶች ነበሩ። ወደ ተግባር ከገቡት ግን ያ እውን አልሆነም። ምክንያቱም እነዚያ ሁሉ አብዛኞቹ ኦሮሚያ እና አማራ ውስጥ የሚካተቱ ስለሆነ ትግራይ ውስጥ የሚሆን ቢሆን ኖሮ ያኔ አድርጎት ነበር ህወሓት። እና የውጭ ኃይል ተጽዕኖ ፈጣሪ ነው። የምዕራብ ዋሪው ደግሞ ካየን አውሮፓንም አሜሪካን ካየን ሌሎችንም ብናይ ደግሞ አንደኛ ህወሓት ተመልሶ ወደ ስልጣን እንዲመጣላቸው እና ባይመጣ እንኳን በምስራቅ አፍሪካ ወሳኝ የሆነ አካል ሆኖ እንዲቀጥልላቸው ይፈልጋሉ። አላማው በምስራቅ አፍሪካ ያለውን ጸረ የአሜሪካና ምዕራባውያን ጥቅም የሚጎዱ ኃይሎችን በተመለከተ ከመከላከልና ከመበርከክ አንጻር፣ በሌላ በኩል ደግሞ ሌሎች ጥቅሞቻቸውን እውን ከማድረግ አንጻር አንዱ ነው። እና እነሱ የሚፈልጉት አይነት አሻንጉሊት መንግስት፣ ጠንካራ ግን ጠንካራ መንግስት፣ ለህዝቡ የማያስብ ጨፍጫፊ መንግስት እንዲኖር ይፈልጋል። የነዚህ የቻይናዎችና የራሽያ ደግሞ ስለ ኢትዮጵያ ማሰብ የመሳሰለ ነገር በፍጹም የውስጣችን ችግር በውስጣችን ራሳችን ለመፍታት ዝግጁ ሳንሆን እነሱ ገብተው ፈትፍተው መፍትሄ ሊሰጡን አይችሉም። በፍጹም መፍትሄ የሚሰጠው የኢትዮጵያ ህዝብ ነው። መፍትሄ መስጠትም የሚችለው አዲስ ስርነቀል ስርዓት ገንብቶ ኢትዮጵያዊ የሆነ መሪ፣ ኢትዮጵያዊ የሆነ ፖለቲካ፣ ኢትዮጵያዊ የሆነ ህገ መንግስት ሆን ሲያደርግ ብቻ ነው እንጂ የግብጾቹም እሱ ዲፕሎማሲያዊ ነው። የእንትኖቹም የነዚህ የራሻዎቹም የቻይናዎቹም እሱ ከዲፕሎማሲና ከተወሰነ ገንዘብ ትሩፋት ባለፈ ፋይዳ የለውም ለኢትዮጵያ። ለኢትዮጵያ ህዝብ ወሳኙ የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ ነው ለውጤቱም ለውድቀቱም ምክንያት የሚሆነው። ውጫዊ ኃይል ትልቅ ተጽዕኖ አለው። ኢኮኖሚን በመከልከል፣ ዲፕሎማሲን በማበላሸት፣ በማስቀመጥ ወይም ደግሞ የህብረተሰቡን ጥቅም እንዳይከበር በማድረግ ሀገርን በማፍረስም ረገድ ሊቢያን እንደዚህ ያደረጓት፣ ሱሪያን እንደዚህ ያደረጓት፣ አፍጋኒስታን ኢራቅን እንደዚህ ያደረጓት፣ ሌሎችንም እንደዚህ ያደረጉ እነሱ ናቸው። አፍርሰው ተመልሰው አያዩትም ያንን ሀገር አፈረሱት በኋላ። ምክንያቱም ታላቅ ሀገር ማየት ነው የማይፈልጉት። ታላቅ ሀገር ህዝቡ የሚያመልከው መንግስት እንዳይኖር ይፈልጋሉ። ይሄ የእንግሊዞች አስተሳሰብ ነው። የእንግሊዝ ሰዎች ናቸው እዚህም ያሉት የእንግሊዝ ሰዎች ናቸው። አውሮፓም ውስጥ እንደዚሁ ገን ነው የሚወጣው የእንግሊዞች አስተሳሰብ ነው። እንግሊዞች ደግሞ እንኳንስ ታላቅ ሀገር እና ባለታሪክ ሀገር ባለታሪክና ታላቅ ሰው ማየት አይፈልጉም ከራሳቸው በስተቀር። ስለዚህ ይሄ አስተሳሰብ እየቀጠለ የመጣ ነው እና ትልቅ የሆነ ተጽዕኖ አለው። ተጽዕኖም ስላለው ነው አሁን በኢኮኖሚ ረገድ ራሳቸው ያስቀመጡትን ያላስቀመጥ ነው። የኢትዮጵያ ህዝብ አልበረቀው አብይን አምጥተው የጎለቱብን እነሱ ናቸው። የጎለቱትም ራሳቸው ይጠቅመናል ብለው ከመጀመሪያም የተለየና ሚስጥራዊ ግንኙነት ፈጥረው ስለነበረ ነው ከሱ ጋር። ስለዚህ በዚያ መሰረት የተደረገ ነው። አሁን እሱ የማያስፈልጋቸው ሆኖ ሲገኝ ኢኮኖሚ የከለከሉት ነው። በዲፕሎማሲው ረገድ ዜሮ እያስቀሩት፣ እርቃኑን እያስቀሩት ነው። ህወሓትን በጎን ደግሞ በተለየ ሁኔታ ለትግራይ ህዝብ ተብሎ ከፍተኛ ገንዘብ ለእርዳታ ተብሎ ተመድቧል። መተላለፍ ያለበት ግን በኢትዮጵያ መንግስት በኩል ነው እንጂ በተለየ ተብሎ የአማራ ህዝብ ያን ያህል ምስቅልቅል ውስጥ ሲገባ ለአማራ ህዝብ የተናገረለት እንኳን የለም። በቀጥታ እንኳን ስለ አማራ ህዝብ እርዳታ የደረሰው ተብሎ አንድ ታላቅ ሀገር ሊተላለፍለት ቀርቶ እና ተጽዕኖ አለው። በጣም ተጽዕኖ አለው። ትልቅ ተጽዕኖ አለው። ምክንያቱም ኢትዮጵያ በራሷ ምን አላት? አመታዊ በጀቷ እንኳን 40% በውጭ እርዳታና ድጋፍ የተመሰረተ ነው። የፖለቲካ አስተሳሰባችን፣ ህገ መንግስታችን፣ ወታደራዊ ትጥቆቻችን፣ ወታደራዊ ዶክትሪኑ፣ ሁሉም ነገር የሚመጣው ከውጭ ነው። ከኛ ምን አለ? እኛ ዝም ብለን መመጻደቅ፣ ለስልጣን ሲባል ደግሞ መዋደቅ እና ህዝብን እያስጨፈጨፉ በዛ ላይ ተረት እየተረቱ መቀመጥ ነው የለመድነው። እና እኛማ ምን አለ? ምንም የለንም። ከራሳችን የሚመረተውን ምርት እንኳን በአግባቡ የእኩል ተጠቃሚነት ሚና እንኳን ያጣንባት ሀገር አለች። ስለዚህ ሁለመናችን በውጭ የተቀመጠ ሀገር ነው። ደግሞ ተፈርማለች ሀገሪቷ ፈርማለች። ምክንያቱም በተለያዩ ሁኔታዎች ዓለም አቀፍ ውሎችም ስትፈርም ዓለም አቀፍ ሀገራትም እንዲወስኑባት ጭምር ፈቅዳ ነው ማለት ነው እንጂ ሉዓላዊነታችን አይደፈር እንላለን። ምን ሉዓላዊነት አለን? ከፊል ሉዓላዊነት ነው ያለን እና ሉዓላዊነታችን በከፊል ፈርመንበታል። መጀመሪያው ነው ዓለም አቀፍ ስምምነት ስንስማማ የሰው ልጆችን መብት እንዳይጣስ፣ ጋዜጠኞች እንዳይታሰሩ፣ ዘር ተለይቶ እንዳይጨፈጨፍ፣ እንደዚህ እንዳይደረግ ምናምን እና ሌላም የሌላ ሀገር ጦርነትም ሌላ መደበኛ ጦርነት እንዳንከፍት፣ ድንበር እንዳንዘል ምናምን የሚሉትን ሁሉ ፈርመናል። ስለዚህ ከፊል ሉዓላዊነት ነው የያዝነው ማለት ነው። ከፊል ሉዓላዊነት ለተባበሩት መንግስታት ህግ እንድንገዛ ሆነን ፈርመን እንትን ብለናል። በሌላ በኩል ደግሞ እየለመንክ ምን ሉዓላዊነት አለ? በልመና ላይ የተመሰረተ ፖለቲካና ኢኮኖሚ ይዘን እና ብዙም እንትን የሚል አይደለ። ዞሮ ዞሮ ግን እነዚህ ሁሉ ተጽዕኖዎች አደገኛ ናቸው። ሀገሪቱ በመስቀለኛ ሁኔታ ላይ ያለችው እጅግ አደገኛ ነው። የሚያዋጣው ከሆነ አሁን የአማራ ህዝብ የከፋው ችግር ሰለባ የሚሆነው አማራ ነው። ይሄ ተረት አይደለም። ለአመታት ስንናገረው የነበረው አሁን በእርግጠኝነት እውን ሆኖ እየመጣ ያለው። ስለዚህ ጊዜው አሁን ነው። ጫካ ለመግባት የመንግስታዊ በከተሞችን መንግስታዊ ተቋማትን ለመያዝ የታጠቁ ኃይሎች ደግሞ ከመንግስት ጥገኝነት ወጥተው ራሳቸውን ችለው የመንግስት ተቋማትን እና አካላትን በማስወገድ በትረ ስልጣንን የአማራ ህዝብ የሚይዝበት ነባራዊ ሁኔታ የመፍጠር ሉዓላዊነቷን ለማስከበር ኢትዮጵያን እንደገና መልሶ ለማየት የሚፈልግ ኃይል ይሄን ማድረግ አለበት ብዬ አምናለሁ። ይሁን
በጣም ጥሩ አታያለው። እስቲ እንግዲህ ማጠቃለያ ሐሳብ ላይ እንደው ትንሽ ደቂቃዎችን እንስተና ብዙ ታይተናል። በእናም ጊዜ ምን መለሰባችሁ ጉዳይሽ ኖሩናል። መልእክቶችም ማስተያየቶችም ካሉ ሲማጠቃለያ መስመሩ አንተ ነው።
እኔ እንደማሳሰባን ብዬ ገለጽኩት ቀደም አለ ጨምር ነው ገለጽኩት። ይሄ የፋኖ የልዩ ኃይል በመከላከያ ውስጥ ያለ የአማራ ኃይል ደግሞ ለኦሮሞ ስልጣን ማራዘሚያ ያብሉ ማለቅ የለበትም እዛ ውስጥ ተሸጉቶ ከነትጥቁ ጫካ ይዋ ከነትጥቁ ወደ ከተማ ይምጣ ያማራ ወይም ያገው አማራ እንኳን ጀነራል የለም አሁን በዚህ ሰራዊት ውስጥ አማራ የሚሏቸው አገዎችም ነው አገውም ቢሆን አማራ ነው። ስለዚህ አገውም ይሁን ሌላ ዞሮ ዞሮ በአማራ ክልል የተወለደ ማንኛውም ከፍተኛ የጦር መኮንን መስመራዊ የጦር መኮንን እነዚህ እየተነጋገሩ የያዙትን ሰራዊት እየያዙ ወደ ከተማ ገብተው እንደነ ኡበር ኡመር አልበሽር እንደፈጸሙት አይነት የከተማ ወረራ በማድረግ መንግስትን የማስወገድ ተግባር ካልፈጸሙና ህዝባቸውን ካልታደጉት ይህ አጋጣሚ ካለፈ እነሱም ከስልጣናቸው ከለቀቁ ወይም ስራቸው ከስራቸው ከተወገዱ ውጊያውም የሚዘልቅ ስለሆነ እነሱም ሲሸሹ እነዚያም ሲከተሉ ስለሚጨርሷቸው እነዚያ ነገሮች ከመፈጠራቸው በፊት ከነ ክብራቸው በሀገሪቱ ያለውን የፖለቲካ ስልጣን የሚቆጣጠሩበት ነባራዊ ሁኔታ አርቀው የሚያዩበት አስበው የሚፈጽሙበት ሁኔታ እንዲኖር መከላከያ ውስጥ ያለ አማራ እርስ በርሱ እንዲመካከር መልካም አጋጣሚ ስለሆነ ጊዜ ሳይፈጅ ወደዚህ ተግባር እንዲገባ ጥሬን አቀርባለሁ። በተረፈ የአማራ ህዝብ ቀሪውም የኢትዮጵያ ህዝብ ተበደልኩ የሚለው የኢትዮጵያ ህዝብ እንደ አማራ ባይሆንም ግን በአንድነትም ሆኖ በተናጠል በሀገር ውስጥና በውጪ ህዝባዊ አድማ ህዝባዊ አመጾች ማድረግ መቻል አለበት። ወደ በምክር ቤት አባልነት በክልልም ሆነ በፌደራል ምክር ቤት አባልነት ለምርጫ የቀረቡ የፖለቲካ ድርጅቶች ማንኛውም ይሁን ማንኛውም የፖለቲካ ድርጅት ነፃ ያወጣልም በመሰረቱ ህገ መንግስቱን ተቀብሎ ወደ ምክር ቤት ገብቼ ዛ ህዝቡ የሚፈልገውንና ማድመጥ የሚፈልገውን እየተናገርኩ ደሞዝና ስልጣኔን ሆን እያደረኩ ቀጥላለሁ ብሎ የተጠጋ ስለሆነ ይሄ ለነፃነታችን የሚበጃል ነው። ተቃዋሚ ከሆነ መንገድ ማዘጋት ማሳመስ ህብረተሰቡን በአድማ ለአድማ መጥራት መንግስትን በኃይል ማስወገድ ነው እንጂ ተቃዋሚ ተብሎ በህገ መንግስቱ አምኖ መንግስቱን የኦዴድን ቡድን አጅቦ ለምርጫ ያቀረበ በፍጹም በከሌ ቢባል ከሌ ባዴንና አብን ባዴንና አዴፓ ባዴንና ባድ ወይም ባዴንና ሌላ ሁሉም ተመሳሳይ ናቸው እንደመስላችሁ የኢትዮጵያን የፖለቲካ ሂደት ስለምናቀው ነው። በምንም አይነት የምርጫ ተሳትፎ አድርገው አብረው የቀጠሉ የትኛውም ቢሆን የፖለቲካ ድርጅት ላለፉት 30 አመታት በፍጹም ከመንግስት አመለካከትና ይዞታ ውጪ ይሆን አይደለም እና አንዳንድም ወይ በነበረው አስተሳሰብ እንዳንሄድ ብለሆችን ነው ጀግና ብቻ ሳይሆን እና ለህዝባዊ ትግል እንነሳ በአገር ውስጥ እንደውጭ ይሄንን ነው ማለት የምፈልገው።
በጣም ጥሩ በጣም ወቅታዊ ጥሮች ናቸው። ትክክል ነው ሀሳቡን እንጋራለን። አቶ ያለ መሰጣቸው ትንታኔዎችና ግንዛቤዎች ሰሚና አስተናጋጅ ቢያገኙ ኖሮ ትግሉ ብዙ ይራመር ነበር። ቀደም ሲል አስተምጥካቸው ትንቢታዊ ፍች ያላቸው መላዎች ዛሬ ከፍታችን ላይ እየወደቁ ነው። ሰው በጠፋበት ዘመን ደፍሮ ወነተ ማስተጋባትና ህሊና ነጻ ማረግም ተሰጥቶ ነው ላንተ ተሰጥቶ ነው ይሄ ነው መስከን ፈልገው። አብዛኛው ምሁር ተውየም ሆነ በላማ የተሰማራው ጨቋኝ አገዛዝ ደግፎ የሚምሰሶና አቅፎ የሚያሞቅ እንደሆነ ባለበት ዘመን ጥቂቶች አንተ ዶክተር አባ ዶክተር ደብሩ ዶክተር በላይ ዶክተር አረጋ ሌሎችም ስማቸው ለመጣት አልቻልኩት ለማራ ሁሉና ለኢትዮጵያ ዛንድነት መታርጉት ጥረት እጅግ የሚደነቅ ነው። በርታ በርቱ ተነታኒህን እናፍቃለንና ያማራውን ጉዳይ እንደገና እንመለስበታለን። እስከዛው ደናው ላሉ አቶ ያያሉ
እግዚአብሔር ይስጥልኝ ደናው አይደለኛ ተቆላ
ሰላም ሰላም
ሸዋላይ ደምነ በረራ ላይ ላይ ወጀም ላይ ደምነ መተከል ላይ ላይ እንጃ ወነረናን ከወይ ዝናብ አይመስልንም ያሰለው ሰማዩ ወለላ 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 ምን አለ ምን አለ ወልከት ምን አለ
እንደገና ለማስተዋወስ ያህል ለኢትዮጵያ አንድነት ሬዲዮ አድማጮችና በጽሑፍም ሆነ በሌሎች ድጋፋችሁን ለምታበረክቱልን እንዲሁም የውይይት እንግዶቻችን በመሆን ለአገር ለወገን ለቆማችሁ ሁሉ የኢትዮጵያ አንድነት ሬዲዮ በበጋ ወራት ምክንያት ስርጭቱን ከሚቀጥለው ሳምንት ጀምሮ ለሶስት ሳምንታት ያህል እንደሚያቋርጥ ባክብሮት ይገልጻል። የተለመደው ስርጭታችን የሚጀምረው እንደ ኢትዮጵያ አቆጣጠር ሐምሌ 25 ቀን ወይም እንደ አውሮፓውያን አቆጣጠር ኦገስት 1 2021 ይሆናል። ምንም እንኳ የአገራችን ሁኔታ ወደ ከፋ ደረጃ መሸጋገሩና የመረጃ ልውውጥና የአገር አድን ጥሪ የሚደመጥበት ወቅት ላይ ብንገኝም በሁኔታዎች ምክንያት ለሶስት ሳምንታት ስርጭታችን ባየር ላይ እንደማይውል ከወዲሁ እንገልጻለን። መልካም ጤንነት እየተመኘንላችሁ አግራችን ኢትዮጵያን ፈጣሪ በመህረቱ እንዲጎበኛት የዞርትር ጸሎታችን መሆኑን እየገለጽኩ ከስዊድን ስቶክሆልም የሚተላለፈውን የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭታችንን ወደ ማጠናቀቁ ተቃርበናል። የዛሬውን የሰኔ 27 ቀን 2013 ዓ.ም ተምረት ወይም የጁላይ 4 2021 ስርጭታችንን ያስተናገድናችሁ ንጉሥ ታምራት ተኮላ ወርቁ ነኝ። ወርቁ ሞላ ነበር። በሰላም ጠብቁን፣ ደህና ሰንብቱ እያልኩ በዚሁ ሰናበታለሁ። ድል ለኢትዮጵያ ሕዝብ።
I'm gonna run to you.